በስቱቅም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ የምትደመጡት በስቱቅም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ በኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ለወትሮ የወልዲያው የቃና ዘገሊላ ክብረ በዓል በኩቢ ቃሉ ሚካኤል ታወተ ንግሥት አድምቆ ለማክበር በጉጉትና በታላቅ ደስታ አመቱን ጠብቆ ከእናት አባቱ የተረከበውን የእምነቱን ተውፊት ሊፈጽም በዛውም በለስ ለቀናቸው ኮረዳና ኮበሌዎች ውሃ አጣጫቸውን ለማግኘት ባህል በሰጣቸው ሀብት ሊሸምቱ በህሊናቸው ተስፋን በእጃቸው ፍቅርን አንግበው ሁሉም ለጥምቀት ያልሆነ ልብስ ብለው በዓሉን ለማክበር ማልደው የክት ልብሳቸውን ለብሰው ሁሉም ባለው አግጦ ባሉም በዓሉን ሊያደምቅ በሰላም አሁለኝ ብሎ ከያለበት ለከርሞ ያገናኘን ብሎ የተቀጣጠረበት ቦታ በቀጠሮ ሰዓት ደረሰ። ጅማሮም መልካም ሆነ። ሁሉም በዞግ በዞጉ በባህሉ ዘፈኑ ደስታው ጭፈራው እልልታው ተጀመረ። ሁሉም ደመቀ። ሆኖ ተጀመረ እንጂ አላለቀ። በልልታና በደስታ የተጀመረው ክብረ በዓል ማለቂያው ዋይታና ያለሙ ተኳሾች የባሩድ አረር ሆነ። ጩኸት ብቻ ሆነ። ብዙዎች ለሚቀጥለው ዓመት እንደተመኙት በቀጠሯቸው ላይገኙ እስከ ወዲያኛው ተሸኙ። በኢየሱስ ክርስቶስ ቃል ኪዳን ታቦት ፊት በእርሳስ ተዘረዙ። እምነትም ታቦትም ክብር አጣ። የዘንድሮ ቃና ዘገሊላ የዘንድሮ ጥምቀት እንደ አምናው እንደ በፊቱ በታሪክ ማህደር ነፍስን በደስታ የሚያዘልል ተውፊትን ሳይሆን ሁሌም ስናስበው ሁሌም ስናስታውሰው ልባችን በሐዘን የሚሰብር መቼም ቢሆን ልንታረቀው የማንችለው የሐዘን ቀን ዳግም ሬቻ ሆነ፣ ዳግም ቢሾፍቱ ሆነ። የከተሜው ሕዝብ ማልዶ ከቤቱ ሲወጣ እንዳሰበው ሳይሆን ቀርቶ የሰውነት መብቱ ተገፎ በሕይወት የመኖር ሕገ መንግሥታዊ መብቱን በሕግ አራዊት ተለውጦ ለዓመታት በሰላም ውሎ በገባበት አምላኩን ባመሰገነበት መሬት የቃና ዘገሊላ ዓመታዊ ክብረ በዓል የሰላምና የድህነት መንገድ የእምነት የመገለጫ የመድኃኒት ተስፋ ባለው ታቦተ ጽላት ፊት በወልዲያ ደረት ላይ ጥቁር ሁዳድ ሆነ። ህወሓት መራሹ መንግስት የበዓሉን ታዳሚዎች በእብሪትና በማናለበኝነት በንጹሃን ደም አጠመቃቸው። በሰላማዊ ህዝብ ላይ የሞት ፍርድን ፈረደበት። ወያኔ እንደ ይሁዳ በሰላማዊ ለኝ ብሎ የወጡ ህዝቦችን ለእብሪትና ለማይጠረቃ አፍቅሮተ ነዋይ ማብቂያና ሃይባይ ላጣው እርኩስ የበቀል መናፍስት አሳልፎ ለሞት ሰጣቸው። ወልዲያም ዳግም የደም መሬት አኬልዳማ ሆነች። ከዚህ ቀደም የኦሮሞ ህዝብ ከብዙ ባህልና ሴቶ መካከል አዲስ ዓመት በገባበት የመጀመሪያ ወር መዳረሻ ላይ የሚያከብረው ሬቻ በዓል ሕፃን አዋቂ ሴት ወንድ ሳይል ሁሉም በአንድ በመሆን በሚሰበሰብበት በዚህ ቀን ከደስታው በላይ ሐዘኑ ኢትዮጵያን ተሻግሮ የዓለም ዋነኛ መወያያ ርዕስ ያረገ ብዙዎችን በሐዘን ያስቆዘመ ታሪክ ዛሬ በነ ዮሴፍ ነፍስ ተዘከረ። አንድ ሕፃን ተጸንሶ ተወልዶ ቆሞ መሄድ በማይችልበት ዕድሜ ልኬት ልብ ሰባሪ አንገትን የሚያስደፋ የምሬት እንባ የዓይንን ገደብ አልፎ እንዲፈስ የሚያደርግ አሳዛኝ ግን የሚያስቆጭና የሚያስቆጣ ታሪክ ተደገመ። የንጹሐን ደም በከንቱ በሜዳ ፈሰሰ። ግን ለምን? በወልዲያ የተከሰተው በይዘት ይለያይ እንጂ በግብርና በቅድ ደረጃ በፍሽፍቱ አርዲ ሰዲ በሬቻ ከተፈጸመብን የጅምላ ጭፍጨፋ ጋር ተመሳሳይ መሆኑ ልብ ይላል። ከዚህም ሲያልፍ ገዢው አምባገነኑ ስርዓት ለእምነት ነጻነትና ለሕግ የበላይነት ያለውን ክብርና በልጅነት ልምሽ የተወላገደ አቋም እንደ ልጅነት ልምሽ የተወላገደ አቋም በግልጽ ከማሳየቱም በላይ ለሰላማዊ ጥያቄ መልሱን በህዝብ ገንዘብ ቀልቦ ባደለባቸው አልሞተኳቾች በኩል ማረጉ በሀገራችን በህወሓት እድሜ በየትኛውም አማራጭ ካሁን በኋላ የገዥና ተገዥ መደብ እንጂ ሰላምን ያስቀደመ ፍትህና የዜጎች እኩልነትን የእምነትና ፖለቲካ ነጻነትን የሚያጎናጽፍም ሆነ የተስፋ ጭላንጭል ወደማይታይበት ሙሉ አምባገነናዊና በቀለኛ አገዛዝ ስር መውደቁን እነዚህ ክስተቶች ከበቂ በላይ ማሳያ ይሆናሉ። ቦልዲያ የደረሰው ጭፍጨፋ በየትኛውም የፍትህ መመዘኛ ደግ የሚባል ሊሆን ካመች ካለመቻሉም በላይ በአንድ ህገ መንግስት በአንድ ህገ መንግስትና እሱን የሚያስፈጽም መንግስት አለበት ተብሎ በሚታሰብ ሀገር እምነትን መሰረት ያረገ አመታዊ ክብረ በዓል ለማክበር የወጣን ሰላማዊ ህዝብ በዘፈን ስርዓቱን አውግዘሃል በሚል ሰበብ በአልሞ ተኳሾች የመጨፍጨፍ ህገ ወጥ ድርጊት ማንኛውም ጤናማ አእምሮ ያለው ሰው ሊያወግዘው የሚገባ እኩይ ተግባር ነው። የሀጥፊ ድርጊት ዓለም አቀፋዊም ሽብርተኝነት ከመሆኑም በላይ እንደዚህ ያለ አስነዋሪና አሰቃቂ ድርጊት በመፈጸም ህወሓት መራሽ መንግስት በክፋት ጎዳና ከፊት ተርታ የሚያስቀምጠው ሲሆን ለክፋቱም ተወዳዳሪ አይገኝለትም። ህወሓት ያዲክ በማናለብኝነት በሚዘጉራቸው የመረጃ ማሰራጫዎች በተደጋጋሚ ላለፉት ሩብ ምዕተ ዓመት የገበሁበትን ችግር በሚገባ ገምግሜ አጥርቼ ደርሼበታለሁ። ችግሩ የኔ ነው። ከዚህ ቀደም ችግሮችን አጥርቼ ፍትሃዊ ለመሆን ቆርጫለሁ ሲል በተደጋጋሚ ይደመጣል። ሆኖም ፍየል ወዲህ ቅዝምዝም ወዲያ እንዲሉ አምባገነኑ ስርዓት ክፋቱን የሚሸፍንበት አምባገነኑ ስርዓት ክፋቱን የሚሸፍንበት ዲሞክራሲ ኢን ፕሮግረስ ፕሪንሲፕል ድሪቶ በተሐድሶና ላይጸዳ መታጠብ በዛት ነጥቆ እላዩ ላይ ተቦጫጭቋል። ክፋቱም ክርፋቱም መሸፈን አልቻለም። ወልዲያም የዛሬው ርኩሰት ማሳያና መገለጫ ይሆናል። በኢትዮጵያ ታሪክ ማህደር ውስጥ የ21ኛው ክፍለ ዘመን የክፋትም እብሪትም አብይ ምዕራፍ ይሆናል። ይህ ህዝብም እነሱም በዚህ ግፍ ወላጅ አልባ የሆኑ ህፃናትም የነሱ ልጆችም አብረው ቀኑን በየአመቱ ይዘክሩታል። ከእንግዲህ አመት አልፎ በመጣ ቁጥር በየጥምቀቱ ከታወቶች በስተጀርባ ህዝብም ይሆነበትን ያስባል። በመጥፎ የታሪክ አጋጣሚ ሀገራችን ኢትዮጵያ ራሱን የህወሓት ኢህአዴግ ብሎ የሚጠራው ስጋ የለበሰ የርኩሳን መናፍስት እጅ ከወደቀ ጀምሮ በህዝባችን ላይ ያልደረሰ ልቂት ግፍ መከራና ስቃይ የለም። ከዛም ሲያልፍ ኢትዮጵያዊነት ክብራችን ሀበሽ በሚል ጥላቻ በተሞላበት አጠራር ተቀይሮ ክብራችን ከጨርቅ በታች ረክሷል። ድንበር አልባ ታጣቂዎች ሀገራችን በመግባት ጠባቂ አልባ ዜጎቹን ይገላሉ፣ ይዘርፋሉ። ሴተቶቻችን በየአረብ ሀገሩ ተመልካች አጥተው በሀገራቸው ኤምባሲ በር ላይ ይታሰራሉ፣ ይደፈራሉ፣ ይደበደባሉ። ከዛም ሲያልፍ የሞት ጽዋን ይጎነጫሉ። በየበረሃው ወገን እንደ ቅጠል ይረግፋል። በየባህሩ የአሳ ነባሪ ራት ይሆናል። በየአሸዋው የሰውነት አካሉ እንደ ፋሲካ በሬ ቅርጫ ይጣላል። በሀገሩም በየጉራንጉሩም እጁ በሰንሰለት ተከርችሞ እንደ ባሪያ ይሸጣል። ነፍሱ ካሞሌ ጨው በታች ዋጋ አታ በቃ ይለወጣል። በሱ ሞት ሌሎች ህይወት ይሰጣቸዋል። ኢትዮጵያዊነት ክብር መሆኑ ተረስቶ በገዛ ህጉሩ ተጠልቶ በአንገቱ ጎማ ተደርጎ በሜዳው ይቃጠላል። ይህ ሁሉ በሀገራችን ዜጎች ላይ ሲደርስ፣ በአንጻሩ ስጋ ለለበሰው ርኩስ መናፍስት ህወሓት ኢህአዴግ ግብር ሆኖት ከቀን ወደ ቀን እየፋፋና እየሰባ ይገኛል። ይህ ጉዳይ ከቀን ወደ ቀን እየባሰና እንደ ሀገር ወደማንወጣው አዘቅት ውስጥ እየከተተን ያለ አሳሳቢ ጉዳይ ነው። አድማጭ ሆይ፣ ወልዲያ በሚኖሩ ኢትዮጵያውያን የደረሰው ጅምላ ጭፍጨፋ ሀገራችን ለገባችበት የጥፋት እሽቆልቆሎች ሌላኛው የማንቂያ ደወል ሊሆን ይገባል። ሁሉም ኢትዮጵያዊ በዘር በሃይማኖት ሳይከፈል ይህንን አምባገነን ዲያብሎስ አስተዳደር ከሀገራችን በማስወገድ ሀገራችን ከተያያዝነው ቁልቁለት መታደግ የምርጫ ጉዳይ ሳይሆን የህልውና ጉዳይ ይሆናል። የናንተው ድምጽ ሆነው የኢትዮጵያ ድምጽ ሬዲዮም በወልዲያ የደረሰው አሳዛኝ ልብ ሰባሪና አንገት አስደፊ ሐላፊነት የጎደለውና ከህግ ያፈነገጠ ኢፍትሃዊ ድርጊት ህይወታቸውን ላጡ ወገኖቻችን የተሰማውን መሪር ሐዘን ለመግለጽ ይወዳል። ህወሓት መራሹ መንግስት በአካባቢው በተፈጠረው ግጭትና ትርምስ የዜጎች ህይወት በመረጋጋት ጠፍቷል ሲል ያወጣውን መግለጫ መሰረተ ቢስና ከውቀት የራቀ በመሆኑ በፍጹም አይቀበለው። በመሆኑም የአንድ መረጃ አውታር ተቀዳሚ ተግባሩና ሚዛናዊ መረጃ ለህዝብ ማድረስ ነውና ይህንን መሰል እኩይ ተግባራቶች ለዓለም ህዝብ ለማሳወቅ ተግቶ ይሰራል። በፊትህ ሚዛን እንዲሰፈርም ይታገላል። በስዊድንና በአካባቢው ለሚኖሩ ኢትዮጵያውያኖችም በጋራ በመሆን በነቂስ በመውጣት ይህንን እኩይ ተግባር በማወገዝ የስዊድን መንግስት ለአምባገነኑ ስርዓት የሚያረጋውን ድጋፍ በአፋጣኝ እንዲያቆምና በሀገራችን የዘር ማጥፋት ወንጀል እየፈጸሙ ያሉትን ጉጀሌዎች ለዓለም አቀፍ የጦር ወንጀለኞች ፍርድ ቤት ለፍርድ እንዲቀርቡ ትብብር እንዲያረግ ለመጠየቅ ከዚህ የባሰ ቀን ይመጣል ብለንም አናስብም። በመጨረሻም በቀልብ አለሙ ተኳሾች ወላጆቻቸውን ቤተሰቦቻቸውና ልጆቻቸውን ላጡ እንዲሁም ይህን ተከትሎ በአካባቢውና በአጎራባች ከተሞች በተፈጠረው የንብረት መውደም አደጋ ለደረሰባቸው ሁሉ መድረስ እንድንችል ለወገን ደራሽ ወገን ነውና ሁላችንም የበኩላችንን በመወጣት የዜግነት ሰብአዊ ግዴታችን እንወጣ። በቀጣይም በትረ ስልጣኑ የተቆጣጠረው ህወሓት መራሹ መንግስት ነኝ ባይ ስልጣኑን ለህዝብ ያስረክብ ስንል በጥብቅ እናሳስባለን። በመጨረሻም እንዲህ እንላለን፣ ህወሓት ወይ የክፋትህ እድሜ ተቆረጠች። ማኔ ተቄል ፋሬስ።
Sabe, fica a gente mexendo. Sabe, fica a gente mexendo. በድጋሚ ውድ አድማጮቻችንን ጤና ይስጥልን እያልን እነሆ እንግዲህ የዛሬው የሁድ ፕሮግራማችን ጀምሯል። አድማጮቻችን ይሄንን ፕሮግራም በቀጥታ ለመከታተል የምትፈልጉ ማለትም ከስዊድን ውጭም ሆነ ከስቶክሆልም ውጭ ያላችሁ ራዲዮ ሲድቬስት ጉግል ገብታችሁ ራዲዮ ሲድቬስት ላይቭ ብትሉ በቀጥታ ፕሮግራሙን መከታተል ትችላላችሁ። እንግዲህ የዛሬው ፕሮግራማችን የተለያዩ ርዕሶችን ይዳሰሳል። በተለይ ምናተኩረው በዚህ ሳምንት የተደረገውን ጭፍጨፋ በተመለከተ ኢትዮጵያ ውስጥ በተለይ በሰሜን ኢትዮጵያ ወሎ፣ መርሳ፣ ወልዲያ፣ ውርጌሳ ወዘተ ባሉት አካባቢዎች የሚደረገውን ኢሰብአዊ የሆነ ጭፍጨፋ የሰው ልጅ ሊያስበው ሊያልመው አእምሮ ያለው የሰው ልጅ ከሰው ከስጋና ከደም የተፈጠረ ሊያልመው ሊያስበው የማይችለውን ጭፍጨፋ ሰዎች ለምን ተቃውሞ ተናገራችሁ? ለምን በተቃውሞ ሐሳባችሁን በዘፈን በገለጻችሁ? ለምን ጮሃችሁ? መንግስትን ተቃወማችሁ ስላሉ ስለተቃወሙ ገለናቸዋል እስከማለት የደፈሩ የወያኔ ባለስልጣን በአደባባይ የተናገሩበት የሰው ልጅ ነፍስ ከውሻ ህይወት ያነሰ የሆነበት ሁኔታ ነው ያለው ኢትዮጵያ ውስጥ። እነዚህ ሰዎች የሰው ልጅ እንደ ውሻ በየመንገዱ እየገደሉ የሚጥሉ አውሬዎች ኢትዮጵያን አድጋለች ኢትዮጵያን እናሳድጋለን ይሉናል። እንዴት አድርገው እንደሚያሳድጉ አናውቅም። ለማንኛውም የዛሬው ፕሮግራማችን በአብዛኛው የሚያተኩረው በዚህና በዚህ አካባቢ ላይ ነው። እንዴትስ መደረጋል? ምንስ መደረጋለበት? እንዴትስ ነው ይሄ ገደላ የሚቆመው? እኛ መሞቱን ለምደነው ተላምደነው ቁጭ ነው ምንለው? እነሱም መግደሉን ለምደውት አፍቅረውት በዛው መቀጠል ነው ያለባቸው ወይስ እንዴት ነው ማስቆም ያለብን? ምንድነው አንድ አባባል አለ፣ ሰው ያቅሙን ከወረወረ ፈሪያ ይባላል። እዚህ ቁጭ ብለን ሄደን መዋጋት ባንችል እንኳን የወገኖቻችንን እንባ ለቅሶ ማሳየት ማሰማት አለብን። አልበለዚያ የኛ ሰው መሆን ምኑ ላይ ነው? ካውሬም አንሻለም። ይሄን በተመለከተ እንግዲህ ሰፋ ያሉ ውይይቶች ለማድረግ እንሞክራለን። ኢትዮጵያውያኖች፣ ወገን ለወገን የምታስቡ አስተያየታችሁን ስጡ። ፍርሃቱ ይልቀቀን። መሞታችን ካልቀረ ተናግረን እንሙት ወይም እኛ እዚህ ውጭ ቁጭ ብለን ስላልሞትን ስላልተገረፍን የኛ ወገኖች የኛ ወላጆች የኛ ልጆች ወዘተ ሲገረፉ ሲገደሉ እያየን ዝም ማለቱ ከኃጢአትም ኃጢአት ነው። ከኃጢአትም ኃጢአት ነው። በሃይማኖቱም አይፈቅድም። እና ሐሳባችሁን ስጡ። ፍርሃቱ ይልቀቃችሁ። ከዚህ ሌላ ምን ነው? ፍርሃቱ ይልቀቃችሁ። ጠፍግኖ ያዛችሁ ፍርሃት ይልቀቀን። ይሄን ነው ምንለው። እንግዲህ አንድ እንግዳ ይኖረናል። ከአምስት ሰዓት በፊት አቶ አበበ ኃይሉ ይባላል። ታውቁታላችሁ፣ ብዙ ኢትዮጵያኖች ስዱን ያሉ ኢትዮጵያኖች ያውቁታል። አበበ ኃይሉ የሶሻል ዴሞክራቲክ ፓርቲ የፓርቲው አባል ነው። እንዲሁም በተለያዩ የኮሚናል ላንስቲንግ ወዘተ ስራዎች ላይ በኃላፊነት ተቀምጦ የሰራ ነው። አሁንም በአንዱ በሶሻል ዴሞክራቲክ ፓርቲ ውስጥ የስራ አስኪያጅ አባል ሆኖ ይሰራል። እንደ አጋጣሚ ትናንት አንድ ስብሰባ ላይ ተገናኝተን ነበር። ያን ስብሰባ በተመለከተ ምንድን ነው? ስለ ኢትዮጵያ ነበር የተጠራው ስብሰባ። እንግዲህ የኢትዮጵያን ጉዳይ በተነሳበት ቦታ ሁሉ የአቅማችንን እየሄድን ለመስማት ለማሰማት የሚመስለንን ለማታገል ለራሳችን ቃል ገብተናል። የኢትዮጵያ ድምፅ ሬዲዮ እና ትናንት እንደ አጋጣሚ ተገኝተን ነበር። አቶ አበበ ስለ ኢትዮጵያ ጉዳይ ሲያስረዱ በዚህ በፓርቲያቸው ስብሰባ ላይ ተገኝተን እኛም ሀሳባችንን አካፍለናል። እሳቸውን እስቲ ለዛሬ ጋብዘናቸዋል። ምንድን ነው የሚሰሩት? ምንድን ነው መደረግ ያለበት? የሶሻል ዴሞክራቲክ ፓርቲ ስልጣን ላይ ያለ ድርጅት ነው። ምን ማድረግ አለበት? ስለ ኢትዮጵያ ጉዳይ ከእሳቸው ጋር ውይይት እናደርጋለን በስልክ።
እንግዲህ እንደተለመደው ሳምንታዊ መደበኛ ፕሮግራሞችም ይኖሩናል። ቀደም ሲል አህመድ ያስተዋወቀው ፕሮግራሞች እንደተጠበቁ ሆነው ሳምንታዊ ፕሮግራም የሳምንቱ ታላቅ ጥያቄ፣ በመቀጠልም የበረከት የመዝናኛ ፕሮግራምና እንዲሁም በግሩም ጌታ የሚቀርበው የሳምንቱ አቤት ዜናዎች ተከታትለው ይቀርባሉ። እንግዲህ በወልዲያ ጉዳዮች ላይ አጠር ያለ ውይይት ከዚህ ከስቱዲዮ እኔም አህመድና እንዲሁም ቴክኒሻናችን መብራቱ በጋራ የምንወያያቸው አርዕስቶች ይኖሩናል። ይኖረናል። እናንተም በስልክ መስመራችን 08191000 ላይ ይደውላችሁ የተሰማችሁን ስሜት መግለጽ ትችላላችሁ።
እንደተለመደው
ያው በተጨማሪም እንግዲህ አመድም መጀመሪያ ላይ እንዳልከው እነዚህ ሐሳቦች አሉ። በዋናነት ግን ኢትዮጵያ ውስጥ አሁን ላይ የሀገር ወዳድ ኢትዮጵያዊ ከኢትዮጵያ ውጪ ያለው ወደ ተግባራዊ እንቅስቃሴ የሚያስገባውን ስራ እያረገ ይገኛል በተለያየ መልኩና፣ ከነዚህ ውስጥም አንዱ ወደ ሀገር ቤት የሚላኩ ገንዘብ ቀባ ነው። እሱንም ለማድረግ ከዚህ ቀደም ኢትዮጵያ ሬዲዮ በከፍተኛ ደረጃ ሲሰራበት የቆየ ጉዳይ ነው። ከአመት ከስድስት ወር በፊት ብዙ ቅስቀሳና ስራዎችን ሰርተንበታል። ዛሬም ይሄ ጉዳይ መቀጠል አለበት ብሎ ያምናል። በዚህም ዙሪያ ላይ የተወሰኑ ሐሳቦችን ምንሰጥበት እድል ይኖራልና አድማጮቻችን በዚህም ዙሪያ ተጨማሪ ሐሳብ ካላችሁ፣ ምክንያቱም ይሄ ስርዓት ጉልበት አግኝቶ መቀጠል እስከቻለ ድረስ ሞት አይቆምም፣ ግድያ አይቆምም። በሀገራችን ውስጥ ሁሉ ጊዜ አንገታችን የሚያስደፉን ክስተቶች መከሰታቸው አይቀርም። ሁሉ ጊዜም እንደ ታሪክ በየአመት ጠብቀን ከምንዘክራቸው ዛሬ የሚጠበቅብን ተግባራዊ ስራ ምንሰራበት አንዱ ብሂል ነውና ይሄኛውንም ሐሳብ ምናነሳበት ሂደት ይኖራል። ምናልባት እንግዲህ ከዜና በኋላ ያለንም ጉዳይ ምንድነው አህመድ?
ከዜና በኋላ እንግዲህ እንደተለመደው ያ ምንድነው ፈረንጆቹ ፕራይም ታይም የሚሉት ነው፣ የኛ ፕራይም ታይማችን ነው። በተቻለ መጠን እንግዲህ አንድ ያሰብነው ውይይት አለ፣ እሱን እስቲ ሰዓቱ ሲደርስ እንየው። ውይይት ይኖረናል፣ ኢንተርቪው ነው የሚባለው።
ያው እንደው ፍንጭ እንግዲህ ቀደምም ስታጫውተን የነበረው እንግዲህ ኢትዮጵያ ውስጥ በግፍ ታስረው ከተለቀቁ ወንድሞቻችን መካከል ከሀገር ውስጥም ከውጭም
ያገኘናቸው ለማቅረብ እንሞክራለን። እንግዲህ ከውጭም ከውስጥም ስለሆነ እስቲ ይሳካልናል ብለን ተስፋ እናደርጋለን፣ ለአድማጮቻችን ይዘን እንቀርባለን። ከዚህ በተጨማሪ ግን ደግመን የኢትዮጵያ ድምፅ ሬዲዮ ለሕዝብ ለማሳወቅ የሚፈልገው ይህ ሬዲዮ የሕዝቡን ፍላጎት ለማንጸባረቅ ነው የሚፈልገው። ስለዚህ ሕዝብ ካልተካፈለበት፣ በውይይቱም ሆነ በሀሳብ መስጠቱ በጥያቄ ማንሳቱ ወዘተ ካልተካፈለበት ዋን ዌይ የሚሉት አለ እንዳይሆን በተቻለ መጠን አድማጮቻችን አሁንም ደግመዋለሁ፣ ቆፍ ድዶ የያዘን ፍርሃት ይልቀቀንና የልባችንን እንናገር። ነጻ ሀገር ነው ያለ ነው። ወያኔ የሚጠቀምበት አንዱ ታክቲክ የኛ ፍርሃት ነው፣ ለወያኔ ጉልበት ይሆን። እኛን መፍራታችንን ሳይ በየጊዜው አንበሳ እየሆነ መጥቷል ነው። እኔ ብዙ ጊዜ ወያኔን የማነጻጽረው ከውሻ ጋር። ውሻ የፈለገው እብድ ውሻ ትልቅ ውሻ ይሁን እየጮኸ እየሮጠ ሲመጣ ቀጥ ብለህ ቁምበት ወይንም ቁጭ በልበት፣ ጭራውን እየቆላ ይህ ነው የሚለው። ከረብክለት ግን መድረሻ ነው የሚያሳት፣ አይቆም። እኔ ወያኔና ውሻ አንድ ነው። ኦፍ ኮርስ አደጋ ያደርሳል፣ ይገላል፣ ይደበድባል፣ ወዘተ። ግን እድሜ ልክ በየጊዜው እየተገደልን እየተደበደብን ከምንኖር ባሪያ ሆነን ከምንኖር እንደምንም ታግለን እንደምንም በያለንበት ሁሉም መሳሪያ ያዝ የሚል ህግ የለም። ሁሉም አንድ አይነት ስራ በዲፕሎማሲው፣ በገንዘቡ፣ በማዕቀቡ፣ በተለያየ መንገድ አንገታቸውን ቆርጠን ነጻነታችን አንድ ቀን መጎናጸፍ አለብን። አለበለዚያ የእድሜ ልክ ባሪያ ሊያረጉና ያሰቡት። ይሄን ደግሞ በግልጽ እየተናገሩ ነው። በግልጽ በፌስቡክ ሲናገሩ ብትሰማቸው፣ በተለያዩ ሚዲያዎች ሲናገሩ ብትሰማቸው እድሜ ልካችሁን እንገዛችኋለን ነው የሚሉት። ይሄንን ደግሞ አንድ አባባል አለ፣ በደል ሲፈጸም ወንጀል ሲሰራ እኔ አያገባኝም የሚል ሰው፣ ኒውትራል ነኝ የሚል ሰው ከወንጀለኛው ጋር አብሮ ነው የቆመው። ምንም ኒውትራል አይደለም። በደል እየተበደለ ዝም ብለህ እያየህ እንዳላየ ካለፍክ አብረህ ነው የቆምከው። ለጥቅምህም ቢሆን ለፈለግከው ነገር የፈለግከው ምክንያት ሰጥተህ ያንን ብታረግ አብረህ ከገዳዩ ከወንጀለኛው ጋር መቆም ነው። ምክንያቱም እሱ ያን ወንጀሉን እንዲያቆም ምንም የምታደርገው ነገር የለም። ቀጥል ነው የምትለው። ዝም ብለህ ፓሲቭ ሆነ ቀጥልበት ነው የምትለው። ይሄ ደግሞ አንተ ላይ ቢደርስ ምንድን ነው የምታስበው? ይሄንን ኢትዮጵያኖች እንደገና አንገት የተፈጠረው አዝሮ ለማየት እንደገና እንዲያስቡበት እና ይሄ ዝምታችንን እንድንሰብረው ከኔ ጀምሮ ፍርሃታችንን እንድንሰብረው እስከፈራን ድረስ የመጨረሻ ባሪያ ነው የሚያደርጉት። አንድ ልጆች ጋር ትናንት ስናወራ አረ ወያኔ እንዲህ ሊያደርግ አስቧል፣ የሆነን ግለሰብ ምናምን እንዲህ ሊያደርገው አስቧል ተባለ። አሁን እንዲህ በል ሲለው እንዲህ ካለ ነገ ደግሞ ሱሪና አውልቅና ራቁትህን ተንበርከከት ይለዋል። ይሄ ነው this is how it goes። ፈላጭ ቆራጮች ትንሽ እንትን ቀዳዳ ባገኙ ቁጥር ያችን እያሰፉ ነው የሚሄዱትና ይሄን ነገር ኢትዮጵያውያኖች ሀገር ወዳንን የምትሉ ወገን ወዳንን የምትሉ ማስቆም መቻል አለብን በአንድ ላይ ሆነን እና አሳባችሁን አስተያየታችሁን ስጡ። ምን ብሎ እድሜ ልክ አንገት ደፍቶ ያለቀሱ መኖር መብቃት አለበት? የ11 ዓመት ልጅ ደረቱን በትኖ በጣጥሶ ሚገል አራዊት አውሬ ያለው መንግስት እኔ እንደዚህ አይነት አውሬ እንኳን የሚያታክ የሚያረግ መቼ እንደሆነ ታውቃለህ? ቴሪቶሪውን መተስት ለካበት ምግቡን መጠጡት አለበለዚያ አብረው ነው እንጎስ ያረጋሉ አንበሳና አጋዘን ምግቡን ካልነካበት ከጠገበ ምን ካለ ዝም ብሎ ነው የሚያርፍ። እነዚህ እኮ የ11 ዓመት ልጅ ምን አደረገ? ስለተቃወምክ ሰልፍ ላይ ስለተቃወምክ እንዴት የሰው ልጅ በጠመንጃ ይገደላል? ታዲያ ምን ሆኖ ዴሞክራሲ? ዴሞክራሲ እኮ ሁሉንም ማስተናገድ ማለት ነው። የምትቃወመውንም ችለ ማስተናገድ ነው። በተቻለ መንገድ በተለያየ መንገድ መልስ መስጠት ነው። በጠመንጃ ጠመንጃውን እኮ አልሰሩትም እነዚህ ወታደሮች አልገዙትም። የገዛው ይሄ ድሃው ህዝብ ገዝቶ ነው ያመጣው። እና ኢትዮጵያኖች ይሄን ነገር ሲሪየስሊ አይተን በነገራችን ላይ ለምንድን ነው እዚህ አካባቢ እስቲ እናንተ መልስቱ ዝም የተባለው ምንድነው? እንደዚህ ሰው ሲገደል ሰላማዊ ሰልፍ ቀረ? ምን ቀረ? ምንድነው እሱ? ተቀብለናል ማለት ነው መገደሉን መሞቱን አክሴፕት አድርገናል?
አዎ መግቢያችንም ላይ እኮ እንደ ሬዲዮናችንም ዳቋምም ይሄ ማህበረሰብ ከዚህ የመረረ ሌላ ሀዘን ይገጥመዋል ብለን እንደማናምን ተናግረናል። ይሄ ማህበረሰብ በዚህ አጋጣሚ ወደ አደባባይ ወጥቶ ለህዝቡ ያለውን ተቆርቋሪነትና አጋርነት ማሳየት የሚችልበትን እድል ካልተጠቀመ መቼም እንደ ኢትዮጵያዊ ቆሞ የሚሄድበትን ስነ ልቦና ዳግም ያገኘዋል ብለንም አናምንም። ከዚህ የከፋ ሌላ ሀዘን አይኖርም። የ9 ዓመት ህፃን ልጅ እነ ዮሴፍንም ያክል ህፃናት አይደለም መንግስት ሊቃወሙ ስለ ራሳቸው እንኳን ጠንቅቀው የማያውቁ ህፃናቶችን በአደባባይ የሚገለን ስርዓት በአደባባይ ወጥቶ ለማውገዝ ስነ ልቦናው የማይፈቅድለት ማህበረሰብ ነገ ላይ ኢትዮጵያ ውስጥ ለውጥም ወጥቶ በዛ ለውጥ ውስጥ ተጠቃሚ ሆኜ አልፋለሁ የሚል ስነ ልቦናን አስተሳሰብ ይኖረናል የሚልም እምነትም አስተሳሰብም የለምና እኔ
ባፍንጫ ይውጣ ቴሌቪዥን አስገባለሁ ቤት እሰራለሁ ወዘተ መኖር ካልቻልኩ በሰላም በጤና በደህንነት መብቴ ተጠብቆ መኖር የማልችልበት ሀገር አንገቴን ደፍቼ ባሪያ ሆኜ ጥቃቅን እቃዎች ለመስራት ለማስገባትና ለመስራት ከሆነ የኔ ሰው መሆን ምኑ ላይ ነው? ነገ እኮ በፈለጉት ሰዓት በካልቾ ብለው አባረው የፈቀዱልኝ ሊወስዱት ይችላሉ። ምንም ህግ የለኝም፣ መብት የለኝም። ስለዚህ አድማጮቻችን አስተያየታችሁን ስጡ። ከዛ በተጨማሪ እንግዲህ የምንለው ምንድነው እስከ ፕሮግራማችን ፍጻሜ ድረስ ፕሮግራማችንን ተከታተሉ። በቀጥታ ይሄን ሬዲዮ ለመከታተል የምትፈልጉ በጉግል ገብታችሁ በራዲዮ ሲድቨስት ላይቭ መከታተል ትችላላችሁ። ሐሳባችሁን ስጡን። ጥያቄም አለ ስትል የሰማው መስሎኝ ነበር።
አዎ የሳምንቱም ጥያቄ አለ። እግረ መንገዳችንን እንግዲህ አድማጮቻችን ይሄን ጥያቄ ያብላሉ እንዲቆዩ እኛ ሌላ ውይይቶች ላይ ስናተኩር እነሱ በመሃል እንትን እንዲሉ ጥያቄውን አሁን ብናደርሳችሁ መልካም ነው።
እንደው መዘጋጀት እንዲሆን እስክሪፕቶ ነው ወረቀት እንዲያዘጋጁ የጀመርናትን ሙዚቃ ጋብዘን ብንመለስ ምን ትላለህ? ኦኬ
Hello? Hello. Hello.
Hello, Tena Sterling.
አለ
ይስማል እንግዲህ አድማጮቻችን አንድ አድማጫችን ሐሳብና አስተያየት መስጠት ፈልጋለሁ ብለው አየር ላይ ገብተዋል ሐሳቦትን ይስጡን
እሺ አመሰግናለሁ በላይ ይባላለሁ የደውልኩበትም ምክንያት አሁን የተነሳው ጉዳይ ሰላማዊ ሰልፍ ማድረጉ ሌላም ነገር አለ እኔ እንደሚመስለኝ እያንዳንዱ ኢትዮጵያዊ ይያለ አንድ ሊያረጋግጥ የሚችለው ቀላል ነገር አለ ብዬ ገምታለሁ ካሁን በፊት የተደረገ ተሞክሮ አለ ይሄ ምንድነው ይሄ ታቅቦ በሚመለከት ባለም በከፍተኛ ደረጃ እየተካሄደ ነው እዚህ ስዊድን ግን የዛን ያህል ይሄ ጉዳይ አልተራገበም በተለይ ደግሞ ሰዎች የሚልኩት ገንዘብ ራሳቸው ሆኖ ሳለ በተለይ ይሄ እየመጣ እዚህ እኛ የምንጠቀምበት የኢትዮጵያ ምግብ እዛ ላይ ሁሉ አስተያየትና ሐሳብ እንሰጣለን ማለት ለምሳሌ እንጀራ የመብላት ነገር በኢትዮጵያ ውስጥ ያለውን እህልና እኛ ተቀበልን ሌላው የኢትዮጵያ የባህል ምግቦች ተራርጎ የሚያወጡ ድርጅቶች ከዚህ ጋር አሳልፈው ከመሰቶል ወዲያ ይሄ ገንዘብ ለወያኔ እንደሚገባ የታወቀ ነገር ነው ስለዚህ ይሄን ነገር እዚህ ያለ ኢትዮጵያዊ በሙሉ ቃል እንዲገባ ለራሱ ከዛሬ ጀምሮ ይሄን ነገር አንበላም ብሎ እንዲያቆምል ይሄን ሐሳብ እንዲነጋገሩበት ፈልጌ ነው በመጀመሪያ እዚህ ስዊድን ሀገር ትልቁት ተቃሚ እንጀራ በመመገብ በአውሮፓ አንደኛ ደረጃ ያዘ ነው። ፊንላንድ፣ ኖርዌይ፣ ዴንማርክ የማይገባበት ሀገር የለም። ስለዚህ ይሄ እንጀራ መቆም አለበት መብላት የለብን አለቀ ፊሬ ይሄ ሰዎች ለራሳቸው ቃል እንዲገቡ ፈልጋለሁ። ይህንን ማድረግ የሁላችንም ኃላፊነት ነው። እስከ መቼ ነው የሚጠበቀው? አንደኛ ከጤንነትም አንጻር ይሄ ምግብ እንዴት ነው ብዙ ነገር የተረጋገጠ ነገር የለም ለኩዳድ ኢንስቲሌሽን ማሳውን ቀርቧል ማለት ሳው መልካም ተጠም እንጂ ለስዊድን የኩዳድ ኢንስቲሌሽን የተነገረ ጉዳይ ነው። በኢትዮጵያ ውስጥ እያንዳንዱ ምስርክ ሹሮ አንድ ነገር ሳይቀጠራርዶ ተጠራርዶ ይወጣል። ስለዚህ ይሄ ነገር መቆም አለበት። እያንዳንዱ ኢትዮጵያዊ ዛሬ በዚህ ጉዳይ ላይ መናገር አለበት። እኛ ካልበ ይሄን ነገር ካልበላን እንሞታለን።
አድማጭ ላቋርጦትና በአጣጥር አርገን እንከፋፍለውና ነገሩን ባጭሩ እንዋይ። ሶስት ነገሮች እናርገው። የመጀመሪያው ሰሞኑን የሚደረገው ጭፍጨፋ በተመለከተ ለምንድነው የሃይማኖት መሪዎቻችን ቤተክህነትም ሆነ የሙስሊሙ ህብረተሰብ አመራር ይሄንን ኢሰባዊ ድርጊት መቃወም ወይም ደግሞ ማውገዝ ያቃተው? በኦፊሻል የወሎ ምክትል ሀገረሰብ መሪ ማውገዛቸውን ሰምተናል። ግን ዋናው ጳጳሱ ጠቅላላ ቤተክህነት ዝም ብላለች እኔ እስከማቀው ድረስ ከተሳሳት ቁጣረማሉ። እንዴ ሊሆን ቻለ? ለነፍስ የሚኖር የሃይማኖት መሪ የክርስቶስ ተከታይ ለእውነት በእውነት ለሞተው ለክርስቶስ የክርስቶስ ተከታይ ነኝ የሚሉ መሪዎች እንዴት ዝም አሉ? ይሄ ለምን እንደዚህ ሆነ ኢትዮጵያችን ውስጥ? አንድ ሁለተኛ ኢትዮጵያዊው ስንገደል ስንሞት ዝም ማለት አለብን ወይ? ውጭ ያለ ነው። ሶስተኛ ይሄንን ምንድነው የገንዘብ እንትን በተመለከተ ምን መደረግ አለበት? ዝም ብሎ እኮ ማቆም አይደለም። እኔ እስከማቀው ኢትዮጵያዊ ወገኑን ይረዳል። ኢትዮጵያ ያለውን ያንን አትርዳ ብትሉት አይሆንም። ሌላ አማራጭ መፈለግ አለበት። ምንድነው መደረግ ያለበት? እስቲ እነዚህ ሶስት አርስቶች አጠራ አድርገው ይንገሩን። ሌሎችም ይሄን ሐሳብ ማካፈል የሚፈልጋሉ ይደውሉልን።
ኦኬ እንደ ገብቶኛል አህመድ። የኔ አባባል ሰዎች በቀላሉ ሊያረጉት የሚችሉት ነገርና የሚሰጣውን ኢፌክት በማየት ነው። ለምሳሌ ቄሶቹ ያልከው ይሄ ሰላማዊ ሰልፍ የማረጉ ነገር የተለመደ ነገር ነው። በአለም ላይ የኢትዮጵያን ሰንደቅ ዓላማ ይዞ የማይታይበት ዓለም የለም። ግን የሰጠው ውጤት ከዛሬ ፈረንጆቹ ጆሮ ዳባ ልበስ ይለውን ምንም መልስ የሰጡን ጊዜ የለም። እኔ እና የሰለቸ ነገር ነው። ግን አሁን እኔ እያንዳንዱ ኢትዮጵያ ትንሽም ቢሆን ይህንን ከኢትዮጵያ የሚመጣው ምግብ ቢቆም የሚገባው ምንዛሪ አስቆሟል ማለት ነው። ይሄ ሁላችንም ማላፊነት ነው። እነኚህ የሚያምኑት ሰዎች ማቃለ ወንድሞቻችን ናቸው። ግን ይሄ ነገር ያገር ጉዳይ ነው መቆም አለበት ብለው ሰዎች አድማጮቻችሁ ይሄንን መልስ እናሳያት እንዲሰጡ ለራሳቸው ቃል እንዲገቡ ያስፈልጋል። ለምንድን ነው ራሳቸውን ቃል ይግቡ? በቃ ይሄን ነገር ሰዎች ኢትዮጵያኖች እንደዚህ የሚጨፈጭፍ ድርጅት የሚገባ ዶላር ማስቆም አለብን። ሌላው የሚያሳፍረው እኛ ስዊድን ያለን ሰዎች ከሁሉም የነሱን እንጀራ ተመጋቢ ለምን አይሆን? የኃላፊነት የጎደለው ነገር ነው። ካሁን በፊት ተሞክሮ አልሰራም እንዳልከው ትክክል ነው። ይሄ በሃይማኖት በሃይማኖት የተከበረ ሀገር በአደባባይ እንደዚህ የሚጨፈጭፍ መንግስት ባለበት ሀገር ምንም የሚሰማንና የሚያዳምጠን የለም። እኛ ራሳችን ልናደርግ የምንችለውን ትንሿን ነገር ለማለት ፈልጌ ነው።
በጣም አመሰግናለሁ። እንግዲህ ሌሎችም አድማጮች አስተያየታቸውን መስጠት ከፈለጉ በስልክ ቁጥር 0819100 መደወል ይችላሉ።
አበበ ኃይሉ ምን ነው አደራብየው ለታም ሆነ
እንደ ኮራ ሄደ እንደ ተጀነለ ጠጅ ጠጣ ቢሉት ውሃ የለመነ ሊጋባው በየነ
አድማጮቻችን አሁን ደግሞ በመግቢያው ፕሮግራማችን ላይ እንደገለጽንላችሁ አቶ አበበ ኃይሉ ከኛ ጋር ይገኛሉ። አቶ አበበ ኃይሉ ጋር እንግዲህ ስለ ሶሻል ዲሞክራቲክ ፓርቲ ያላቸውን አስተዋጽኦና ኢትዮጵያን በተመለከተ ምን ማድረግ እንዳለብን፣ ምን ሊያደርግ እንደሚችል ድርጅቱ፣ እሳቸውንም በምን ልንረዳቸው እንደምንችል በኢትዮጵያዊነታችን በድርጅታቸው አካባቢ የኢትዮጵያን ሁኔታ ከፍ አድርገው እንዲያሰሙ። ጤና ይስጥልኝ አቶ አበበ።
ከነስተልኝ
በትናንትና ሁለት እንግዲህ አንድ ቦታ ተገናኝተን የናንተ ፓርቲ እስከ ገባኝ ድረስ የወጣቶች አለ የሴቶች አለ፣ ይሄ ደግሞ ትናንትና ስብሰባ ስለ ኢትዮጵያ ጠርቶ የነበረው ምን ነው የሚባለው? ድሮ ብሩደርስ ካፕ ይባል ነበር፣ አሁን ምንድን ነው?
አሁን የሚባለው የትሩ ምንድን ነው? የትሩ
ሶሊዳሪቴት።
አዎ፣ የእምነትና የኢንተርናሽናል ሶሊዳሪቲ።
በጣም ጥሩ። እስከ ገባኝ ድረስ የዚህ ድርጅት ሊቀመንበር አንድ ፕሮፌሰር ናቸው። የፓርቲው የዋናው ፓርቲ ቨርክስቴላንድ ኢትስኮት አባል ናቸው። እስከዚህ ድረስ ስልጣን አላችሁ ማለት ነው። ምን ትሰራላችሁ አቶ አበበ? ምንድን ነው የምትሰሩት?
ብዙ አገሮች ውስጥ በአንድ ጊዜ እንትኑን ልቀንሰው ምንድን ነው ስሙ ተላላላለሁ ብዙ ሀገሮች ውስጥ አብረን እንሰራለን በእርዳታ። ለምሳሌ አሁን ግብጽ በዚህ የአረብ ስፕሪንግ በሚባለው አንድ የሶሻል ዲሞክራቲክ ፓርቲ ተቋቁሞ ከነሱ ጋር አክቲቭሊ ሰርተናል። እንደዚህ አይነት ነገር ስካተቋቋመ አብረን እንሰራለን። ለዲሞክራሲ ለሂማን ራይትስ አብረን እንሰራለን። ፓለስቲና ውስጥ እንሰራለን ሰርተናል። ጋና፣ ኡጋንዳ አይደለም ይቅርታ፣ ሞስትሊ የሰራ ነው በምዕራብ አፍሪካ ውስጥ ነው እና ኖርዝ አፍሪካ ውስጥ እና ሳውዝ አፍሪካ ሰርተናል እንግዲህ እዛ ድርጅቶች ምን ሆነ አለባቸው
ምንድነው ሰርተናል ሲሉ ምንድነው መስራቱ
የምንሰራው ያንን ድርጅቶችን ማሳደግ ድርጅቶችን መርዳት እንዴት ማደግ እንዳለባቸው ለምሳሌ ድርጅት ካለ
ኦኬ
አንድ ሌላው ደግሞ እዚህ ሀገር ለምሳሌ እዚህ ሀገር ያሉ የተለያዩ የውጭ ሀገር ሰዎች ከተደራጁ ከነሱ ጋር ሆኖ ስለ ሂማን ራይት አገር ቤት ያለባቸው ካለ ያለባቸው ችግር ሂማን ራይት እና ዲሞክራሲ አብሮ መስራት ቢቻል አገር ቤትን በመመለስ ካለው መንግስት ጋር ለማስታረቅም ሆነ ወይም ደግሞ በር ሊከፈትላቸው ማድረግ እንደዚህ ነዛይ ነገር ነው።
እርሶ ራስዎ የሆነ ይሄንን በተመለከተ ተጉዘው ስራ ሰርተው ያውቃሉ?
አዎ
የት
አንዱ ለሳይፐር ለምሳሌ በቱርኮች በእስላሙ በእስላሞቹ ቱርኮችና በግሪክ ኦርቶዶክስ መሃል ያለው በዛ ለምሳሌ አስታርቀናቸው ጥሩ እንትናል ጥሩ
ቆጵሮስ ማለት ነው። ሳይፕረስ የሚሉት የቆጵሮስ ሀገር ነው። ሌላ
እንግዲህ ከስዊድን የወጣሁት እዛ ነው አንዱ። ሌላ አልሄድኩኝም ፓለስቲና ምናም ከኔ በፊት ያሉት ናቸው። አሁንም ሄዳሉ ግን እኔ አልሄድኩም ፓለስቲና ለምሳሌ አልሄድኩኝም።
ኦኬ አልሄድኩም። እርስዎ እስከ ገባኝ ድረስ ስራ አስኪያጅ ውስጥ አሉበት ልበል?
አዎ አዎ
በጣም ጥሩ።
የስ ስቶክሆልምን ወክዬ እኔ ስቶክሆልም ተወካይ ነኝ።
ኦኬ ለኢትዮጵያስ ምን የምታረጉት አለ ወይስ ምን ልታረጉ የምትችሉት ነገር አለ ወይስ የኢትዮጵያ ችግር አይታያችሁም? እንዲህ ሰው ሲገደል ህጻን ሲገደል ዞር ብላችሁ አታዩ? ምንድነው ምክንያቱ? ያውም እርሶ ኢትዮጵያዊ ሆነ ወይንም ከኢትዮጵያ የመጡ ሆነው
ከሌላው የፓርቲው ክፍል የሚረዳል አንደሽ ለምሳሌ ሌላም ማለት ደግሞ እሱ የፓርቲ አባል ደግሞ ማለት አብሬስ አፈቻው የምንድነው ስሙ የርዳታና እንትን ሐላፊ
የፓርቲው የውጭ ጉዳይ ኮሚቴ ንዑስ አባሎችና በዛው ደግሞ የርዳታና
አውስትራሊያ አፍሪካ
አይ ነው።
አዎ እና በደምብ የሚረዱት ለምሳሌ አሁን ትናንት ጋብዘው ነበር ተመታሰሩ በፊት ማነሱ ዶክተር መራራን የኔ አሁን ያልከውን ምን ዶክተር መራራን እዚህ እንትን ሌክቸር እንደደግ ተጋብዘው በደምብ ቪዛ ተልኩለት ነበር የነበረበት ሀገርና አንድ ጀርመን ከተማ ነበር የነበረው ሄድና ሌላኛው ከተማ ቪዛህን አውጣ ሲባይ ከሚያልቅብኝ ብሎ ሄዶ ተሰረ። አሁንም እንደገና እንጋብዘዋለን አሁንም የኔ እንትን አሁንም እንትናችንን እናድሳለን ግብዣችንን
ጥሩ
ባጥቃለን ለምሳሌ እንደዛ እናደርጋለን ማለት ነው። እና ወደፊትም ለምሳሌ እዚህ ያለው ኢትዮጵያዊ የራሳቸው ራስ ብቻ ቅርንጫፍ ነውና በዛ ቅርንጫፍ ደግሞ መድረግ ያስፈልጋል። ኢትዮጵያዊ ቢደራጅ
በጥሩና ሶሊዳሪቲት ስር ሆኖ ኢትዮጵያዊ ሶሻል ዴሞክራት
መድረክ ይሰራል። ልክ እንደዛኛው ሌላኛው እንት እንደተደራጀ ልክ እንደዚሁም ቢደራጅ በለም በቃ በለም ነው እንት የሚለው እንደው ኢንፍሉዌንስ የሚያደርገው
እርሶ ዛ ስላሉ ስለ ኢትዮጵያ አንስተው ያውቃሉ?
በየቀኑ ስለ ኢትዮጵያ ብቻውን ባላነሳ ስለ ኢስት አፍሪካ አነሳለሁ፣ ስለ ሆርን ኦፍ አፍሪካ አነሳለሁ። በየስብሰባውና ያውቃሉ።
የሁሉም እናት ቆንጆ እንደሆነች ይገባናል፣ ግን የኛ እናት ከሁሉ በላይ ቆንጆ ነች የሚል አባባል አለ። የሰው ልጅ የራሱን ነውና ስለ ኢትዮጵያ በተለይ ችግሩ ያለው ኢትዮጵያ ውስጥ ነው። ኢትዮጵያ ነች የዛ የአፍሪካ ቀንድ ወሳኝ ኢትዮጵያ ነች። በህዝብ ብዛት በኃይል በምኑ የዛ ሀገር ሰላም ካልተፈጠረ እዛ ሀገር ውስጥ ለጠቅላላው ለሆን ኦፍ አፍሪካ ለአፍሪካ ቀንድ ትልቅ ቀውስ ነው የሚፈጠረው። እና በዚህ ምክንያት የኛ አመለካከት ምንድነው? ለምንድነው ዲፕሊ በደም ባርጋቹ ስለ ኢትዮጵያ አሁን ለምሳሌ ግድያ እየተካሄደ ነው። ኦፍ ኮርስ ትናንት በተገኘነው ስብሰባ ላይ እርሶም እኔም ሞክረናል ለማስረዳት ያለውን ቀን ተቀን ሁኔታውን። ግን ለምንድነው በሚዲያ በተለያዩ ተቋማት ለህዝቡ ለመንግስት ባልስልጣናት ይሄን ኢንፎርሜሽን የማይደርሰው ለምንድነው? ስለ ኢትዮጵያ ብዙ አይወራም።
አንዱ የኢትዮጵያኖች ስራ ነው። ኢትዮጵያ ሰዎች ፈጣሪ ያለባቸው ራሳቸው ኢትዮጵያኖች ራሳቸው ምንድነው ስሙ ወበት የዲያስፖራው ስራ እንትን ማድረግ ነው። ምንድነው ሎቢ ማድረግ ነው። ሎቢ ማድረግ ነው። እንግዲህ በተለያየ ሀገር ሎቢ የሚደረግበት ሜተዱ የተለያየ ነው። በተለያየ ሀገር እና ወረቀት ሰጥቶ መመለስ አሁን እዚህ የምናደርገው ወረቀት መቀርቷል አለ እንዴ ወረቀት ተሰጥቶ መመለስ ሲድሩስ ቀርቷል አለ
እንዴት እናርጋቱ አበበርሶ
አይደለ ግን አናረግም አይደለም ሲድሩስ እንደሱ አናረግም ካጥታ ከሰው ከፖለቲከኞች ጋር ነው የምንገናኘው ከፖለቲከኞች ጋር ነው አብረን የምንሰራው እንደሰው ስለዚህ ጥሩ ስራው ጥሩ ይካሄዳል
ይሄ ይቀጥል ነው የሚሉት
አሁን ይሄ መከተል አለበት ከዛም ማለፍ አለበት አሁን ለምሳሌ እድሜ የረዘመን ያለው ሶሻል ዲሞክራሲ ውስጥ እንግዲህ ለ30 አመት ኖር ያለው ሌላ መተካት አለበት በየቦታው ጎተንበርግ ማልሞ ያሉ ወጣቱ ኢትዮጵያዊ ፓርቲ ውስጥ መግባት አለበት ፓርቲ ውስጥ ገብቶ አክቲቭ መሆን አለበት
ችግሩ የኛ ነገር አንድ ቀን ዘርተን አርኩተን አጭደን መብላት እንፈልጋለን ችግራችን ይሄ ነው
አዎ ለዛሬ 10 ዓመት ኢትዮጵያ ዲሞክራሲ ቢፈጠርም ሳያስፈልጋል በነገራችን ላይ የሚኖረው ሰው ከሀገሩ እኮ ነው አሁን እኔ ሀገሬ ነው ይሄ ኢትዮጵያ ውስጥ 24 ዓመት ነው የኖርኩት እዚህ 38 ዓመት ነው የኖርኩት እና ከልጅነት የምር ተቆጥሮ 24 ዓመት ነው ኢትዮጵያ ድንበሩ እስካቆረ ድረስ እዚህ ሀገር ግን የትልቅ ሰው እንትን ህይወቴን 38 ዓመት ኖሬበታለሁ እና ይሄም ሀገሬ ነው እና እንደ ሀገሬ ደግሞ እዚህም ሀገር ጥሩንም ነገር የማግኘት መጥፎንም ነገር ደግሞ እንዳይበላሽ ይህ ሀገር እንዳይበላሽ እንትን ማድረግ አለብኝ። አሜሪካም ያለው እንደዛው አውስትራሊያም ያለው እንደዛው።
አቶ አበበ አንድ ጥያቄ፣ ሰሞኑን ኢትዮጵያ ውስጥ የሚደረገውን የህፃናት አረጋውያን የወጣቶች በጠቅላላው ይሄ ኢሰባ የሆነ ጭፍጨፋ ይከታተላሉ?
በጣም
ምን ይላሉ? ምን ያስባሉ?
እንዴ
38 አመት
ነው ሊወድቅ አሁን ተያዘው ደግሞ የሚይዘው የሚያምንድነው የሚይዘው የሚጨብጠው ያጣን ያለው መንግስት በተለይ ደግሞ ህወሓት አለ እዛ ውስጥ ደግሞ ካለው መንግስት ደግሞ አሁን መለየት ድሮ አለው መንግስት ላይ ያደገንም እንትኑ አንድ ላይ ነበር አሁን ደግሞ መለየትም ፈልጋለሁ ሪሊ ህወሓትን ብቻ ነው ማውጣው ከዛ ውስጥ ወይም ደግሞ ወያኔ የሚገባበት የሚጨብጠው ምንድን አጥቷል እና ያለውን የመጨረሻውን መሳሪያውን የሚጠቀመው ያ ጠመንጃ ነው
እና
ህፃን ሳይቀር አሁን ለጥምቀት በዓል ያሁን የ12 ዓመት ልጅ የተገደለ በጣም ያሳዝናል። በጣም ያሳዝናል።
ግን እኮ ምክንያት ሰጥተዋል የገደሉበትን ምክንያት ተቃውመው ሰልፍ ላይ በሰልፍ ወጡ ተቃውመው መንግስትን ተቃወሙ ስለዚህ ነው ገደልናቸው።
እና ታዲያ መንግስት በአፉ ለተቃወመ ጥይት ተታወርሳል
እነዚህ ሰዎች ሌላ ነገር አያውቁ እንደሆነስ?
አይ እኮ እሱን እኮ ነው የምለው። እና አገር ውስጥ የተፈጠረ ህብረት አለ። ኦፍኮርስ ያ ህብረት የተፈጠረው በሁሉም እንትን ነው፣ በሁሉም ጥረት ነው። የ27 ዓመት የ50 ዓመት የትግል እንትን ነው በነገራችን ላይ። እና ያንን ውጭ ያለ ነው የራሳችንንም ብቻ አይደለም አገር ቤት ያለውንም ዊዝን ኢህአዴግ ውስጥ እንኳን ያለውን ማጠናከር አለብን። ለምሳሌ አሁን የአማራውና የኦሮሞ ህዝብ አንድን ማለት ለኢትዮጵያ በአጠቃላይ ለወደፊቱ ለአዲስቷ ኢትዮጵያ ትልቅ ምርታ ነው።
አቶ አበበ በመጨረሻ አንድ ጥያቄ ልጠይቀውና ውይይታችንን እንቋጭ ሰዓት ሄዶብኛል። የገንዘብ ቀባ የሚባል ነገር አለ። በተለያዩ የዓለም ሀገሮች ኢትዮጵያኖች ቀባ እንዲያደርጉ ከዚህ በፊት ያደረጉትም ትልቅ አስተዋጽኦ አድርጓል የሚላልና ይሄን ባጭሩ ምን ይላል?
ደግፋለሁ። በጣም ነው የምደግፈው። እኔ ጥሩ ሐሳብ ነው፣ ጥሩ ቅስቀሳ ነው። ሁሉም እንዲያደርገው ነው እኔም ጥሪ ማደርገው። አጠቃላይ በኢትዮጵያ ድምጽ ሬዲዮ አማካኝነት ለሁሉም እኔም ጥሪ አደርጋለሁ።
አቶ አበበ እጅግ በጣም እናመሰግናለን። በዛሬው ለት ከኛ ጋር ሆነው ስለ አካፈሉን አስተያየት እጅግ በጣም አመሰግናለሁ። ጤና ይስጥልኝ ጌታዬ።
አመሰግናለሁ።
ወደ ተጀለን ታጭ ተጣሲሉ ቱሃየለ መነ ሊጋባው በየነ ነረም ነው መነ ወረም ነው መነ ተሞተልሽ በላ የተከበራችሁ አድማጮቻችን የእሁድ ጨዋታ ፕሮግራማችን እንሆ ከሰዓት ተጀምሯል። ከፕሮግራሞቻችን ጋር አብራችሁ እንድትቆሙ በአክብሮት እንጠይቃለን። ለዛሬ የውድ ጨዋታ ፕሮግራም እንድንጨዋወት የፈለኩት በዘፈን ውስጥ የሚጠሩ ስሞች ወይም በዘፈን ግጥሞች ውስጥ የሚጠሩ ስሞችን ምን ያህል እናውቃቸዋለን? የሚጠሩትን ሰዎች ምን ያህል እናውቃቸዋለን? ለምሳሌ አያሌው ሞኙ ሰው አማኙ የሚል ብዙ ጊዜ የባህል ዘፈን ላይ አለ እና አያሌው ማን ነው ብለን ጠይቀን እናውቃለን። ሌላ ደግሞ ጋሻ በራ ሞላ አበደ ይሉታል ጉዳዩ ሳይሞላ የሚል ዘፈን ነበር። ስለሺ ደምሴ ዘፈን ስለሺ ደምሴ አርቲስት ስለሺ ደምሴ በዚህ ታዋቂ ዘፈኑ አማካኝነት ዛሬ ጋሻ በራ ሞላ በሚል ነው የሚታወቀው። ግን ጋሻ በራ ሞላ ራሱ ማን ነው? ይህንን ብዙ ጊዜ አናውቀው። እንዲሁም ከጋሽ ሚኒሊክ ቆየት ያለ ዘፈን ብንወስድ ጀምበሬ ማን ናቸው ብለን እንስተይቀን እናውቃለን ወይ? እንደዚህ በዘፈን የሚጠቀሱ ሰዎች ወይም ለዛ ዘፈን ምክንያት የሆኑ ሰዎች ብዙ ጊዜ አናውቃቸው ወይም ጥቂቶች ልናቃቸው እንችላለን፣ ብዙዎቻችን ግን አናውቃቸው። ለዛሬ ግን የመረጥኩላችሁ በጃንዋሪ 7 በአሜሪካ በግዛቸው ተክለ ማርያም የተዘፈነው ሊጋባው በየነ ማን ነው የሚለውን ለዛሬ የሁድ ጨዋታ ፕሮግራም እንድናዳምጥና ስለዚህ ትንሽ እንድንጨዋወት አስብ ያዘጋጀሁት ፕሮግራም ነው። እንደተለመደው እስቲ ሊጋባው በየነን ትንሽ እንስማ።
እንደ ኮራ ሄደ እንደ ተጀነነ ቀጅ ጠጣ ቢሉት ውሃየ ለመነ ሊጋባው በየነ
ጀምብሎ ሚቆ
እንዲህ በአማራ መልኩ የተከነከነው ሊጋባው በየነ ወይም ሊጋባ በየነ ወንድማገኝ ማን ነው የሚለውን አጭር ከተገኙ መዛግብት እናካፍላችኋለን። በመጀመሪያ ግን በሊጋባው በየነ የዘፈን ላይ የተሰሙ አንኳር የሆኑ የግጥሙ ይዘቶችን እንካኝ። እንደ ኮራ ሞተ እንደ ተጀነነ ጠጅ ጠጣ ሲሉት ውሃ እየለመነ ሊጋባው በየነ። ምነው ላንቺ ደክሞ አሳር ያየ ሰው ሲኖር መቀመጫ ሲሄድ ስም የለው ይላል ሊጋባው በየነ። አንቺም ሲጥልብሽ እኔም ሲፈርድብኝ ልዩነት የቂም ዛር ለክፉ አይን ለክፉ አይኑ አየብኝ። ቀባሪ ካልሆነ ለእኛ ከኛ በላይ ጎረቤት አይመጣም መድኃኒት አቀባይ። አንድ አርጎ የሚያበስል ምጣዴት ይገኛል ጥሬው እስኪበስል የበሰለው ያራል። የጎን ህመም ቁስሉን በይቅርታ አልብሶ ስለ ክብርሽ ሲባል ገባልሽ ገስግሶ። እንዲህ የተባለለት ሊጋባው በየነ ማን ነው የሚለውን በእውቀቱ ስዩም ከጻፉት ላይ የወሰድኩትንና ሌሎችም አስተያየት ከሰጧቸው ላይ ቃርሜ ያዘጋጀሁት እንደሚከተለው አቀርበዋለሁ። ሊጋባው በየነ ወንድማገኝ። ሊጋባው በየነ በአጤ ምኒልክ ዘመን ማክተሚያ ጀምሮ ገኖ የወጣ ስም ነበር። ልጅ ኢያሱን ካወረዱት አድመኞች አንዱ ነው። በዘውዲቱና በተፈሪ ያገዛዝ ዘመን ወላይታ ገዥ ሆኖ ሲኖር በህዝብ ላይ ያስተዳደር በደል በመፈጸም ተከሶ ወደ አዲስ አበባ ይጠራል። በችሎት ላይ ቀርቦ ሲጠየቅ ራስ ተፈሪ መኮንንን የሚያስቆጣ ያፍላፊ ይናገራል። ተፈሪም 40 ጅራፍ እንዲገረፍ ፈረዱበት። ታጥቆት የነበረውን ረጅም ድግ በብዙ ትግል ከወለቀ በኋላ ጥቂት እንደተገረፈ በሚኒሊክ አምላክ ብሎ አስገራፊውን ምህረት ለመነ። አልጋ ወራሹም የምህረት አድርጎለት ግዞት ላከው። ከግዞት በኋላ አብሮ እንዲሰራ ሲጠየቅ እንቢ ከናንተ ጋር አልሰራም ብሎ ሄደ አሉ። ያኔ ነው እንደ ኮራ ሄደ እንደ ተጀነነ ጠጅ ጠጣ ሲጉት ውሃ እየለመነ ተብሎ ይዘፈነለት። ሊጋባው በየነ የአጤ ሚኒሊክ ታማኝ እንደነበሩና ለዘውዲቱም ታማኝና ተቆርቋሪ ነበሩ። በዚህም የተነሳ በየጊዜው የንግስቲቷን ስልጣን እየተጋፉ የራሳቸውን ስልጣን ያጠናክሩ ከነበሩት አልጋ ወራሽ ተፈሪ መኮንን ጋር ግጭት የጀመሩት በኋላ ላይ ሊጋባው በየነ በጣሊያን ዳግም ወረራ ወቅት ሲጠራ ለውጊያ ለአርበኝነት በተጠራ ጊዜ ሄዶ ጦርነትን ተካፍሎ በፊት አብሬ ያልሰራም ያሉት በልዩነት የነበሩት በጦርነት ግን ስለተካፈሉ ነው። የጎን ህመም ቁስሉን በይቅርታ አልብሶ ስለ ክብርሽ ሲባል ገባልሽ ገስግሶ ብሎ ዘፋኙ የተቀሰው እዚህ ጋር ነው። በጠጨሆ የኢትዮጵያ ሬስቶራንት አሜሪካ ውስጥ የቪዲዮ ክሊፑ የተቀረጸው እጅግ ያማረና በአንጋፋ ታዋቂ አርቲስቶች የታጀበ ግሩም ውዝዋዜ በኮሪዮግራፈር እና በተወዛዋዥ በአብዮት ካሳነሽ ድንቅ ችሎታ የታየበት፣ ፋሲል ደሞዝ እና ሌሎች አንጋፋ ነባር አርቲስቶች የታደሙበት ሊጋባው በየነ የባህል ዘፈን ግሩምና ታሪክ ነጋሪ የጥበብ ስራ ነው እንላለን። እናም ሁላችንም እንደዚህ አይነት ስራዎችን ማበረታታት ይጠበቅብናል።
እንደምን አረፈዳችሁ አድማጮች። ከረፋዱ 11 ሰዓት ሆኗል። ከኢትዮጵያ ድምጽ ሬዲዮ ሳምንቱ አበይት ዜናዎች ቀጥለው ይሰማሉ። የዛሬ ሳምንት በአማራ ክልል ወሎ የጥምቀት በዓልን ለማክበር በወጡ ሰላማዊ ዜጎች ላይ የተካሄደን ጭፍጨፋ በመቃወም የተጀመረው ጸረ ወያኔ ንቅናቄ ባለፈው አንድ ሳምንት አድማሱን በማስፋት የምስራቅ አማራ ግዛት በሆነችው መርሳ መድረሱ ተነግሯል። የወልቃይት የአማራ ማንነት ኮሚቴዎችን መታሰር ምክንያት በማድረግ ከአንድ ዓመት ተኩል በፊት በጎንደር የተጀመረውና በተለያዩ አማራ ግዛቶች ሲካሄድ የነበረው ጸረ ወያኔ ተቃውሞ በአስቸኳይ ጊዜ አዋጅ እና አፈና ግድያ ቀዝቀዝ ብሎ የቆየ ቢመስልም ባሳለፍነው ሳምንት የወልዳያ ንጹሃን ዜጎችን መጨፍጨፋቸውን ተከትሎ የተነሳው ንቅናቄ ከእስከዛሬዎቹ ንቅናቄዎች በተጠናከረ መልኩ ቀጥሏል። በጥምቀት የቃና ዘገሊላን በዓል በማክበር ታቦታትን አጅበው ሲከተሉ የነበሩ ወጣቶችን ለምን ኮከብ የሌለውን ባንዲራ ትይዛላችሁ? ጸረ ወያኔ መፈክሮችን አቁሙ በሚል ወታደሮች አስለቃሽ ጭስ ታቦቱን ባጀበው ህዝብ ላይ መተኮሳቸውን የተናገሩት አይንማኞች በሚገርምና በሚያስደነግጥ መልኩ ታቦታትን የተሸከሙት ቄሶች ሁሉ ተንገዳግደው ሊወድቁ ሲሉ በዲያቆናትና በህዝብ ርብርብ መትረፋቸው ተነግሯል። ከአስለቃሽ ጭስ ታፍኖ የነበረው ህዝብም መሸ ሲጀምር የትግራይ ልዩ ኮማንዶች እንደሆኑ በተነገረላቸው ኃይሎች አውቶማቲክ ተኩስ በመክፈት ከ10 በላይ ሰዎችን ገለዋል። በለቱ ከተገደሉት ውስጥ የ9 ዓመት ህፃን ዮሴፍ ሸቶ አባት አቶ ሸቶ ለመገናኛ ብዙሃን እንደተናገሩት ልጃቸው መሞቱን ሰምተው ወደ አደባባይ ሲመጡ ልጃቸው በስናይበር ተበሳስቶ እንዳገኙትና ወደ ህክምና ለመውሰድ ሲሞክሩ እምቢ ተብለው ልጃቸው ደሙ ፈሶ አልቆ እንደሞተባቸው ተናግረዋል። በአጠቃላይ የተጎጂ ቤተሰቦች እንደተናገሩት እንደ አይነቱ ሃይማኖታዊ በዓል ለማክበር በወጣ ህዝብ ላይ ፋሽስት ጣሊያን እንኳን ያላደረገውና ያልደፈረው ነገር በማለት ተናግረዋል። ይህን የልጆቹን ጭፍጨፋ ተከትሎ በተከታታይ ቀናት የወልዳያ ህዝብ በወሰደው የአጸፋ እርምጃ እጅግ በርካታ የሆኑ የህወሓት የንግድ ተቋማት፣ የብአዴን ጽህፈት ቤቶች፣ በርካታ የስርዓቱ መገልገያ የሆኑ ተሽከርካሪዎችን አጋይቷል። አንድ ወጣትም በርካታ የአጋዚ አባላትን ገሎ ራሱን ማጥፋቱም ተዘግቧል። በተጨማሪም የወልዳያ ወጣቶች አካባቢውን እስር ቤት በመጣስ እስረኞችን እንዲፈቱ አድርገዋል። ይህ የወልዳያ ህዝብ ጭፍጨፋ ያበሳጨው የአካባቢው ህዝብም ጸረ ወያኔ ተቃውሞን የተቀላቀለ ሲሆን ከወልዳያ 20 ኪሎ ሜትር ላይ የምትገኘው ሐራ ከተማም ትግሉ ተቀላቅላ ወደ ትግራይ ሊጓዙ የነበሩ በርካታ የጭነት መኪናዎችን እንዲነዱ ሲደረግ ወደ ትግራይ የሚወስደው መንገድም እንዲዘጋ ሆኗል። ይኸው ህዝባዊ ንቅናቄ አድማሱን በማስፋት ወደ ቆቦ የተሸጋገረ ሲሆን በቆቦ እጅግ ከፍተኛ ነው የተባለ ተጋድሎ ተደርጓል። ሆብሎ ተሞ የወጣው የቆቦ ህዝብ የከተማው ማዘጋጃ ቤትን ጨምሮ ሙሉ በሙሉ ከተማውን በቁጥጥር ስር በማድረግ የተመረጡ የህወሓት አባላት ናቸው በተባሉ ሰዎችና ንብረት ላይ እርምጃ ወስዷል። መንገዶችንም ሙሉ በሙሉ ዘግቶ አጋዚ እንዳይገባ ቢከላከልም መንገዱ መዘጋቱን ያየው የአጋዚ ክፍለ ጦር በወታደራዊ ሄሊኮፕተሮች በመታገዝ በቆቦ ህዝብ ላይ ከፍተኛ ጭፍጨፋ አካሂዷል። በተከታታይ ቀናትም የቆቦ ህዝብ በወሰደው ያጸፋ እርምጃ በእናዚህ መስፍን የሚመራውን የወልዳያ አትክልትና ፍራፍሬ ተቋም ሲያወድም ከ50 በላይ ተሽከርካሪዎችም እንዲቃጠሉ አድርጓል። የእህል መጋዘኑንም እህሉ እንዲከፋፈሉ ከተደረገ በኋላ መጋዘኑ መቃጠሉ ተዘግቧል። ይኸው በወልዳያ የተነሳው ተጋድሎ አድማውን በማስፋት ባለፉት 2 ቀናትም መርሳ መግባቱ ሲነገር ወደ አደባባይ ሆ ብሎ የወጣው የመርሳ ህዝብ ወያኔ ይወድማል፣ ራያ አማራ ነው፣ ወልቃይት አማራ ነው የሚል መፈክሮችን ሲያሰማ ታጣቂ የትግራይ ልዩ ኮማንዶች በቀጥታ ተኩስ በመክፈት ቢያንስ 12 ሰዎችን ገለዋል። ህዝቡን በወሰደው ያጸፋ እርምጃ በርካታ የስርዓቱ ደጋፊዎች ንብረት ሲያወድም በአካባቢው የሚገኝ እስር ቤትን በመስበር እስረኞችን አስለቅቋል። አንድ የአካባቢው ፍርድ ቤት ዳኛም ወደ ህዝብ በመተኮሱ በህዝቡ እርምጃ ተወስዶበታል። በአጠቃላይ እስካሁን ከወልዲያ ጭፍጨፋ ጀምሮ 48 ንጹሃን ዜጎች መገደላቸው ሲታወቅ ህዝባዊ ተጋድሎም ተፋፍሞ መቀጠሉ ተዘግቧል። በወልዲያ በቃና ዘገሊላ ባለ ላይ በወጡ ሰላማዊ ሰዎች ላይ የተፈጸመውን ጅምላ ግድያ የተባበሩት መንግስታት ሰብአዊ መብት ኮሚሽን አውግዟል። ኮሚሽኑ ባወጣው መግለጫ እንዳለው በመንግስት አጣቂዎች የተፈጸመው ጅምላ ግድያ ገለልተኛ በሆነ አካል በአስቸኳይ ተጣርቶ ጥቃት ፈጻሚዎቹ ተጠያቂ መሆን ይኖርባቸዋል ብሏል። ጥቃቱን የሚፈጽሙ ያልሰለጠኑ የጸጥታ አካላትም ደረጃውን በጠበቀ ሁኔታ አገልግሎቱን እንዲሰጡ ትምህርት ሊሰጣቸው ይገባል ብሏል። የተባበሩት መንግስታት የሰብአዊ መብት ኮሚሽን የወልዳያው ጥቃት እጅግ ያሳሰበው መሆኑን ነው የገለጸው። ጉዳዩን አስመልክቶ ባወጣው መግለጫም በወልዳያ ለጥምቀት በዓል ወጡ ሰዎች ላይ ጅምላ ግድያ በመንግስት አካላት መፈጸሙ ክፉኛ አውግዟል። እንደ ኮሚሽኑ ገለጻ የመንግስት አጣቂዎች ግድያውን የፈጸሙት አገዛዙን የሚቃወሙ ሰዎችን መፈክር በማሰማታቸውና ስርዓቱን በባለ መደገፋቸው መሆኑን አስታውቋል። በወልዳያ የጥምቀትና የቃና ዘገሊላ በዓል ላይ የመከላከያ ሰራዊት እንዳይገኝ ከተስማማን በኋላ ሰራዊቱ በበዓሉ ስፍራ መገኘቱ ለግጭቱ መከሰት ምክንያት መሆኑን ብፁዕ አቡነ ኤርሚያስ ገለጹ። ሆን ተብሎ የታቀደ ይመስላል ሲሉም ጥርጣሬያቸውን ገልጸዋል። የሰሜን ወሎና ከሚሴ ሀገረ ስብከት ረዳት ሊቀ ጳጳስ የሆኑት ብፁዕ አቡነ ኤርሚያስ ከግድያው ባሻገር ለንብረት ውድመቱ ምክንያት የሆነ የመከላከያ ሰራዊቱ መግባት እንደሆነ መናገራቸውን ሐራ ተዋህዶ ዘግቧል። ከበዓሉ አስቀድሞ የመከላከያ ሰራዊቱ ወደ ከተማዋ እንዳይገባ ከዞን አመራር ጋር ሀገረ ስብከቱ መስማማቱን ያስታወሱት ብፁዕ አቡነ ኤርሚያስ በዚህም ወጣቱን አሳበዱት፣ በጥይትም ለቀሙት ሲሉ ቁጭታቸውን ገልጸዋል። በማግስቱ ለተከተለው ግጭትና ውድመትም የነርሱ መዘዝ ነው፣ እኛ ወጣቱ አበላሸ የምንለው ምንም ነገር የለም በማለት ለተከሰተውና ለቀጠለው ሁኔታ ወጣቱ ያጠፋው ጥፋት እንደሌለም መስክረዋል። ድርጊቱ ሆን ብሎ የታቀደ ሳይሆን እንዳልቀረም ጥርጣሬያቸውን ገልጸዋል። ድርጊቱ የበቀል ይመስላል ማለታቸውም ተመልክቷል። ለምን እንደመጡ አናውቅም፣ ሆን ብለው ለመምታት ይመስላል፣ ከመካከላቸውም የሚያጠፋ ያለ ይመስለኛል ማለታቸውን ሐራ ተዋህዶ በድረገጹ ላይ አስፍሯል። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ዙሪያ ዘገባ የሚያቀርበው ይህ ድረገጽ የአማራ ክልል ፕሬዝዳንት አቶ ገዱ አንዳርጋቸው ተገኙበት ስለነበረው ስብሰባ የተናገሩትንም አስፍረዋል። አቶ ገዱ ሰራዊቱ ከከተማው እንደሚወጣና ተጠያቂም ለፍርድ እንደሚቀርብ ቃል እንደገቡላቸው አስረድተዋል። የጸጥታ ኃይሎች ቅዱሱን ታቦት ባከበሩ ቀሳውስት ላይም ጭምር አስለቃሽ ጭስ መተኮሳቸውንም ድረገጹ ዘግቧል። የህዝባዊ ወያኔ ሓርነት ትግራይ ህወሓት ንብረት የሆነው ሰላም ባስ በወልዲያ በተቀሰቀሰው ህዝባዊ ቁጣ የቀየረውን የጉዞ መስመር በአፋር ክልል በገጠመው የጸጥታ ችግር እንደገና ለሁለተኛ ጊዜ ለመቀየር መገደዱን አስታውቋል። በዚህም በመቶዎች የሚቆጠሩ ተጨማሪ ኪሎ ሜትሮችን መጓዝ ግዴታ ስለሆነበት የታሪፍ ማስተካከያ ማድረጉን ይፋ አድርጓል። የህዝባዊ ወያኔ ሓርነት ትግራይ ህወሓት ንብረት የሆነው ሰላም ባስ ጥር 15/2010 ለተከበራቸው ደንበኞቻችን በሚል ያወጣው ማስታወቂያ ከአዲስ አበባ መቀሌና ከአዲስ አበባ ሽሬ የሚያደርገው ጉዞ በጸጥታ ምክንያት የስምሪት መስመሩ ተቀይረዋል ሲል ገልጿል። የስምሪት መስመሩ ለውጥ አውቶቡሶቹ ተጨማሪ 217 ኪሎ ሜትር እንዲጓዙ ስለሚያደርጋቸውና በአጠቃላይ 1000 ኪሎ ሜትር በመሆኑ የታሪፍ ማስተካከያ ለማድረግ መገደዱንም ባወጣው ማስታወቂያ አመልክቷል። በዚህም መሰረት ከአዲስ አበባ መቀሌ 485 ብር የነበረው ታሪፍ 620 ብር ሲገባ ከአዲስ አበባ ሽሬ ደግሞ 805 ብር እንደሆነና ይህም ከባለፈው አርም ጀምሮ ተግባራዊ እንደሚሆን አስታውቋል። የህወሓት ንብረት የሆነው ሰላም ባስ በወልዲያ በተቀሰቀሰው ህዝባዊ ቁጣ ሳቢያ ጉዞውን በአፋር ክልል በጭፍራ በኩል ለቀናት ማካሄዱ ተመልክቷል። ሆኖም ከዚያም በኩል የጸጥታ ችግር በማጋጠሙ ጉዞውን በአፋር ክልል ዋና ከተማ ሰመራ በኩል እንዲሆን ማድረጉንም ለደንበኞቹ ከበተናው ማስታወቂያ ላይ መመልከት ተችሏል። ህዝባዊ ወያኔ ሓርነት ትግራይ ህወሓት ከኢትዮጵያ ንግድ ባንክ ያለመያዣ የተበደረውና በኋላም ባስቀረው 2 ቢሊዮን ብር ከተቋቋሙ የፓርቲ ኩባንያዎች አንዱ መሆኑም ይታወቃል። በወልቂጤ ህዝባዊ ተቃውሞ መቀስቀሱ ተነግሯል። በጉራጌ ዞን በወልቂጤ ህዝባዊ ተቃውሞ ተቀስቅሷል። በከተማ ዋና ዋና መንገዶች ላይ የተካሄደው ተቃውሞ በሰላማዊ መንገድ ቢጀመርም ልዩ ኃይል ሰዎችን ማሰሩን ተከትሎ ወደ ግጭት መቀየሩን መረጃዎች አመልክተዋል። በወልቂጤ ከተማ ሊገነባ የመሰረት ድንጋይ የተጣለለት ሆስፒታል ፕሮጀክት ወደ ትግራይ ተወስዷል የሚል መረጃ ህብረተሰቡ ዘንድ መድረሱ ለተቃውሞ መቀስቀስ ምክንያት እንደሆነ ለማወቅ ተችሏል። ከአዲስ አበባ 150 ኪሎ ሜትር የምትርቀዋ ወደ ጅማ በሚወስደው መንገድ ላይ ከሚገኙ ከተሞች ትልቋ እንደሆነችም ይነገራል። በህወሓት አገዛዝ በተሰመረው የክልል ወሰን በደቡብ ኢትዮጵያ ክልል መንግስት ስር ስትሆን የጉራጌ ዞን ዋና ከተማ በመሆንም ትጠቀሳለች። ወልቂጤ በ1997 ምርጫ ወቅት ለህወሓት አገዛዝ ከፍተኛ ሽንፈት ካከናነቡ አካባቢዎች አንዷ ወልቂጤ እንደሆነች ይነገራል። ይህም በአገዛዙ በኩርኩም እንድትመታ በልማትና መልካም አስተዳደር የኋልዮሽ እንድትጓዝ ተፈርዶባታል ይላሉ የአካባቢው ተወላጆች። የቂም በቀል በትር ያረፈባት ወልቂጤ ላለፉት 2 አስርት ዓመታት የነዋሪዋ ብሷቱና በደል እየተባባሰ እንደመጣ ነዋሪዎች ይገልጻሉ። አልፎ አልፎ ህዝቡ ቁጣውን የሚያሳይበት አጋጣሚ የተፈጠረ ቢሆንም በአገዛዙ ያፈነ እርምጃ የህዝቡ በደልና ስቃይ እንዲዳፈን ሆኗል። ዛሬ ግን ትግስታችን አለቀ ነው ያሉት የወልቂጤ ነዋሪዎች። በተለይም ለከተማው የታቀደውና በውጭ እርዳታ ይሰራል የተባለው ዘመናዊ ግዙፍ ሆስፒታል የውሃ ሽታ ሆኖ መቅረቱ የነዋሪውን ቁጣ ለአደባባይ እንዲበቃ አድርጎታል።
በሌላ መረጃ እንደተመለከተው እንደ ኢትዮጵያ ነው ቁጣጣር በ2007 የተመሰረተ ድንጋይ ተጣለለትና በአይነቱ በኢትዮጵያ ትልቅና ዘመናዊ የሆነ ለተባለው ሆስፒታል ግንባታው ሳይጀመር ከ3 አመት በላይ መቆየቱ ለወልቂጤ ጤናዋሪ ቁጣ ለመግለጽ ከበቂ በላይ ምክንያት እንደነበር ተዘግቧል። በመጨረሻም በ40 ምንጭ ተቃውሞ መቀስቀሱ ተዘግቧል። ሃይማኖቱን መነሻ ያደረገው የ40 ምንጭ ተቃውሞ የህዋትን አገዛዝ በማውገዝ እየተካሄደ መሆኑ ተዘግቧል። የከተማው ባለስልጣናት ድጋፍ በሰጧቸው ግለሰቦች ተንኳሽነት የኦርቶዶክስ ቤተክርስቲያን ላይ ተፈጸመው የጸላ ስርቆት ተከትሎ በተነሳው ተቃውሞ 40 ምንጭ በከፍተኛ ውጥረት ውስጥ መሆኗ ታውቋል። የፌደራልና ልዩ ኃይል ፈሷል። ህዝቡ የህዋት አገዛዝ እንዲያበቃ በሚጠይቁ መፈክሮች አደባባይ ተቃውሞን ቀጥሏል። የዞኑ ሀገረ ስብከት ጳጳስ ህዝቡ ማረጋጋት እየሞከሩ መሆኑን ተዘግቧል። የሳምንቱ አበይት ዜናዎች በዚሁ ተጠናቀዋል። ከቀሪ ፕሮግራሞችን ጋር መልካም ቆይታ።
ሃሎ ጤና ይስጥልኝ።
ሃሎ ጤና ይስጥልኝ።
ቅድም ደውለው በፕሮግራም ጥበት ምክንያት ወደ ኋላ ላይ ብለውነት ነበር ሐሳብ አለኝ ብለው ነበር። ሐሳቦትን እስቲ ሰንዝሩልና ያካፍሉን።
ሐሳብ አለኝ። ሐሳቡ መጀመሪያ በሰሙኑ በጥምቀት በዓል ላይ ለማቸው ለፈሽ ለሞቱት ሐዘኔን ለመግለጽ ነው።
ቆየኛ
ካውንት ድረስ 26 27 አመት
አገኘው።
ሄሎ
ሄሎ።
ይቀጥሉ።
ለ27 አመት ለ26 አመት በተለያየ የመብት ጥያቄ ላይ ደማቸው የፈሰሱ ቁጥር ስፍራ የላቸውም። በእነሱ ጭምር የህልና ጸሎት ከማድረግ እና ከማዘኔ የተቆጠፉ አይደለም። ነገር ግን ወያኔ ለዚህ ያበቃው የሀገር ውስጥ ያለው ችግር ሳይሆን ውጭ ያለን ሰዎች እንደምሰሶ እየደገፍ ነው። ለቁራሽና ለብጣሽ መሬት ለቁራሽና ለብጣሽ ንዋይ ስናይ ከጎኑ ስንቆም ለዚህ በቃ። አሁን ደግሞ እናቶች በጣም የሚያሳዝነው ነገር የሰሞኑ ለቅሶ ነው። በጣም የሚያሳዝነው ወላጅ የለም ወይ የተባለ የሚለቀሰው ለቅሶ በጣም የሚያሳዝን ነው። ስለዚህ አንድ ቀን አንድ ሰዓት አንድ ጊዜ ቆም ብለን ማስተያቃተን ኢትዮጵያ ውስጥ ደተኞችን የምሰልኝ ያለው ታማሰብናል። ነገር ግን ወደዱን ጣላንም ኢትዮጵያ ውስጥ በኦሮሞ በአማራ በሙስሊሙ በክርስቲያኑ ለመብቱ የሚያደርገውን ጥያቄ ካሁን ድረስ ያባራበት ያቆመበት ጊዜ የለም። ፊትለፊቱ ላይ ስናይፐር አጥፈንጣሪ ተኳሾች ገዳዮች እያሉ መብቱ የሚያደርግበት ነው። መብቱ ደግሞ ያገኛል ብዬ እርግጠኛ ሆኜ ነው የምናገረው ከአላህ ጋር። ይኸውም ለሰላሳ ዓመት ለአርባ ዓመት ገዙ የነበሩ እነ ጋዳፊ እነ ሁስኒ ሙባረክ ሌሎችን መውረዳቸዋል መውደቃቸው አልቀረም ቀርተዋል ወድቀዋል።
አድማጬ በጣም በጣም እጅግ በጣም ይቅርታ፣ ከሩቅ ቦታ አንድ ኢንተርቪው አለን። ልክ እሱን እንደጨረስን እኛው ራሳችን እርሶ ጋር እንደውላለን። እኛው ራሳችን እንደውላለን።
ለማንኛውም የሞቱ ሰዎች እንግዲህ በሰላም
ነፍስ
ህይወታቸውን አላህ ይቀበላቸው።
አሜን። ግን እንደውልልዎታለን።
ኦራይት
እሺ። አድማጮቻችን አሁን በመስመራችን ላይ ተመስገን ታዋቂው ኢትዮጵያዊ ጋዜጠኛ ተመስገን ደሳለኝ ከኛ ጋር ይገኛል። ስለ ተመስገን ደሳለኝ ምንም አይነት መግለጫም ሆነ ማስተዋቂያ መናገር የሚያስፈልግ አይመስለንም። የኢትዮጵያ ድምጽ ሬዲዮ በእስር ባለበት አመታት ሁሉ ከሱም ጋር ከወንድሙ ጋር ስለ ሁኔታው ከናቱም ጋር ውይይት ስናደርግ ቆይተን ነበር። ተመስገን ለኢትዮጵያኖች አዲስ አይደለም። በቀጥታ ወደሱ ውይይት እንገባለን። ጠናስትልኝ ተመስገን፣ እንኳን በደህና ወደ ኢትዮጵያ ድምጽ ሬዲዮ ውይይት ለመምጣት ቻልክ። መቼም በጣም እንወድሃለን እናደንቀሃለን። ያለውን ሁኔታ እንከታተል ነበር። ቢሆንም እስቲ ካንተው አንደመት እንስማውና በአጠር አድርገህ ስለ እስር ቤት ቆይታህ አውሳልን። እንዴት ነበር?
ያው እንግዲህ እስር ቤቱን ሁላችንም የምናውቀው ነው። የኢትዮጵያ ሰብት እስር ቤቶች በተለይ የፌዴራል ማረሚያ ቤቶቹ ከዚህ ቀደም በተለያየ ሚዲያ ስናገረው እንደነበረ ነው። ምንም አይነት የፌዴራላዊ ባህሪ የላቸውም። አራቱ የፌዴራል ማረሚያ ቤቶች የሚመሩት በነባር የህወሓት ታጋዮች ናቸው። የእነዚህ የህወሓት ታጋዮች ደግሞ በዋናነት የህገ መንግስትና በፌደራል መንግስቱ ሳይሆን በወያኔ ኃይል ነው እና እስር ቤት ላለን የፖለቲካ እስረኞች የሚኖራቸው አተያይ ከዚሁ የሚነሳ ስለሆነ ትንሽ የተለያዩ ጫናዎችን ያደርጋል። ከዚያ በተቀረለ ሶስት አመት እስር ቤት የነበርኩበት ጊዜ ሶስት አመት ከሁለት ሳምንት ገማሌት ያገለሳለፍኩ ከዚህም ጋር እያይዘው ሕክምና መከልከል፣ ቤተሰብ መከልከል፣ የሚጠቅምን ምግብ መቀነስ፣ ወደች ሰዎች ወደ እንዳይጭናሉ የማድረግ አይነት የሰብአዊ ጥያቄዎች ይደርሱ ነበር። ሞዳ ገደብ ሶስት ፖርቴሽ ቤት ሆኑ።
ሕክምና ሁሉ ትከለከል ነበር የሚል ዜና ሰምተን ነበር። ስለ እሱ ምንድን ነበር የሚሰጡት ምክንያት ሕክምና እንዳትሄድ?
አመሳክም እንደ ቅድም እንደነገርኩ እስር ቤቱ አራት የፌደራል እስር ቤት በወያኔ ሰዎች ቁጥጥር ስር የዋለ ነው። እነሱ እንዳሻቸው የሚያዙበት እና እንዳሻቸው የቆዩበት ነው። ለእኔ ደግሞ የተለየ ጥላቻ ይዞ ነበረ። ከዚህ ቀደም በስራ ላይ በነበርኩበት ጊዜ እመራቸው የነበሩት አራት ሚዲያዎች በሚወጡ ሀሳቦች እና በሚተናገሩ ዜናዎች በሚታሰኙ ጽሁፎች የተነሳ የተለየ ጥላቻ ግን ስለነበረ ነው ህክምናው የሚከለከሉ።
ተመስገን፣ ስለ ጤና ብዙ አሳሳቢ ነገሮችን ሰምተናል። አሁንም ብዙን ኢትዮጵያ ያሳስበዋል። በምን አይነት ሁኔታ ላይ ትገኛለህ? ወገብህ፣ የሰውነት አንዳንድ ክፍሎች፣ ጆሮህ እንዴት ነው?
አሁን የጆሮህን ሙሉ በሙሉ ድኗል። የወገብህን ግን አሁንም በኢንችለር ነው ያለው እና እዚህ ሀገር መዳንም አልቻለም ተብሎ አነሳ ነገር ያሉ ወንድሞቻችን ኢንቪቴሽን ልከውልኝ ያው በኤምባሲ በኩል ፋሲሊቴት እየተደረገ ነው ዚያ ሄደ መጠቀም
በጣም ጥሩ በጣም ጥሩ። እኛም አቅማችን በፈቀደው መሰረት ለመተባበር ዝግጁ መሆናችን በዚህ አጋጣሚ ገልጽልሃለሁ። ከስር ቤት ከወጣ በኋላ የመጻፍ የመናገር ልዩ ልዩ መብቶችን በተመለከተ በምን አይነት ሁኔታ ላይ ነው ያለው? ከስር ቤት ከወጣ በኋላ ያለህ የመናገር የመጻፍ መብት እንዴት ነው?
አዎ ያው የመጻፍ ጉዳዩ በጥቅምና ትምህርቱ እንዳጽፍ እንዳላነብ ብትነከረከልኝ በጊዜው የጻፈርልን በአችን ስላት መማክር ነው።
መናገር
ግን በማንኛውም አጋጣሚ ላይ አሳቤን ከመግለጽ ወደኋላ አልልም። አንድ መሰመር ያለበት ነጥብ የእውነት የመናገርና የመጻፍ ነጻነት በገዢ ፓርቲ እጅ ሳይሆን በራሱ እጅ ስር ነው ያለን እና በዚህ ነጻነት ላይ ዛሬም በጥም ማንኛውንም ዋጋ ስለምከፍል የተክፈልም ዝግጁ ስለሆንኩኝ ማንንም አላስፈቅድም። ማንም እንዲነጥቀን ያልፈቅድልኝ እኔ የመጻፍ መናገር መብቴ ሴርፍ ያለን።
አንድ ሚስጥር እስቲ ንገረን፣ ከየት አመጣኸው ይህን እንዲህ አይነት ድፍረት ለዓላማ ቋሚ መሆን? እስቲ ለእኛም ለሌላውም እንዲገባን ከየት ነው ያገኘኸው? ከመለኮት ከየት ነው?
ይሄ ተአምር አይደለም። ዋናው ነገሩ ሀገራችን የገባችበትን ቋንቋ መረዳትና ህዝባችን እየወረደበት ያለውን ብሶትና መከራ ማየት በቂ ነው ደፍሮ ለመጣት። እኔም ምናልባት ተደፈርኩኝ ያደፈረኝ ህዝባችን ያለበት ተቆቅና ሀገራችን ያለችበት ከባድ ወደ ፍልሰት ጠርዝ መጠደሳሉ እና እንደዚህ በጥናቸው ያው ደፍረት እንድትቆም ያደርጉት።
ከእስር ቤት ስትወጣ እናትህን ስታገኝ እናትህስ ምን ተሰማቸው? አንተስ ምን ተሰማ?
እናቴን እያረደች ነው በየትኛ በጤና ሳገኛት ደስ ይለኛል። ነገር ግን እስር ቤት ስገባም ያው እናቴ እንዳለች ነው፣ እስር ቤት ስገባም እናቴ እንዳለች ነው። እያንዳንዱ ነገር ሳደርግ የነበረው እናቴ እንደምትጠነቅ እያወቅኩ ነው። ግን ምንድነው ሚዛኑ? ከእናትና ከወላጅ እናትና ከእናት ሀገር ይቀድማል። ያስቀደምነው እናት ሀገርን ነው ማለት ነው።
ተመስገን እጅግ በጣም አመሰግናለሁ። እነዚህን ትምህርታዊ እንዴት በል ቃላቶች ካንተ መስማት በመቻሌ እስቲ ወደ ጎንደር ልውሰድህ። እንግዲህ ሰሞኑን እንደተከታተልነው ከሆነ መቼም ያንተን ሁኔታ እንከታተላለንና ጎንደር እንደ ጀግና ነው የተቀበሉህ። እሱንም ግለጽልን ምን እንደተሰማህ። በተለይ ደግሞ አንድ እናት ጉልበታቸውን ትስም ነበረ አይተናል። እሳቸውም ቅፍ አርገውህ ግልበታቸውን ያስሙ ነው። እስቲ ስለሱም ገለጻ አድርግልን። ምንድነው የተፈጠረው? ህዝቡ ያደረገውና የኛን የእናታችንንም ደሞ ሁኔታ አስረዳ።
እሺ ከሳቸው ጀምር። እሳቸው እንግዲህ የጥናነት እናት ናቸው። ሁለት ታዋቂ ጋዜጠኞችን ወደ ኢትዮጵያ የጋዜጠኝነት ምህዳር ላይ ያመጡ ናቸው። አንደኛው በሆቴል መጽሐፈ ሲራክ ይባላል። ምናልባት ቀደም ታውቁት ይሆናል። አሁን ደግሞ ሰውዩ ሲራፍ የሚባለው ጋዜጠኛ ሳውዲ አረቢያ የሚኖረው እዛ ሳውዲ አረቢያ ስላሉ ነገሮቻችን ሳውዲ አረቢያ ካለ ፕሮጀክት ኤምባሲ በተሻለ እና በበለጠ ጉልበት ለእኛ ሀብቶች የሚታገል በጣም ዛት ትልቅ ስራ እያደረገ ጋዜጠኛ እናት ናቸው እና እሳቸው አፕሮቴ የገለጽኩት ልጆቻቸው በሀገራችን ፖለቲካ ላይ ሀገራችን የጋዜጠኝነት ምዕራፍ ላይ ላደረጉት አስተዋጽኦ ምስጋና ማቅረብ ነው። ሌላው ወደ ጎንደር ስንሄድ የጠበቁት አይደለም። የሚገርመው ነገር ፌስቡክ በምናምን ያልተለቀቁ ፎቶዎች ሁሉ ነበሩ መሰለኝ። እናቱ በረከት ስምኦን እናቱ አዲሱ ለገሰ ባሉበት እነሱ ቆመው እያዩ በርካታ ወጣቶች እየመጡ እግሬ ላይ ይወጡ ነበር እና እንዲሁም በረከት በአፏፊ ሸነፍታ ሲያስተላቸው ነበረ እግሬ ላይ የመጡ የሚወጡ ወጣቶች እና ጎንደር የነበረው አቀባበል በጣም ከፍተኛ ነበረ። ጎንደሩ ባልተናነሰ መልኩ በፌስቡክ ለጠቀም እንጂ ባህር ዳርም ተመሳሳይ ሁኔታ ነው የጠበቀኝ እና የባህር ዳርም በጣም የሚገርም አቀባበል ነበረ እና ይሄ ነው ያለው።
ተመስገን ለህዝብ ለሀገር በቅንነት መስራትና መስዋዕትነት መክፈል የሚያስገኘውን ክብርና ደስታ በህይወት ያለህ ተመልክተዋል ማለት ነው አይደለም?
ዋው ካደረስኩ ሲበለጠ ነው እየተከፈለኝ ያለው።
የከፈልከው መስዋዕትነት እንኳን ቀላል እንዳልሆነ ሁላችንም እናውቃለን። አሁን እስቲ ወደ ጊዜያዊ የኢትዮጵያ ሁኔታ ለመልስህ የቃና ዘገሊላንና የጥምቀትን በዓል ለማክበር የወጡ የመርሳ የወልዲያና ሌሎች በዛ አካባቢ ያሉ ኢትዮጵያኖች የደረሰባቸውን በተለይ በዛ አካባቢ ያማራው ህዝብ የደረሰበትን እንደኛው ሳትሰማው አትቀርም አንዳንዱንም ሳታየው አይቀርም ምን ይስማሃል? የ13 አመት ልጅ በጥይት ተደብድቦ ሲገደል እናት ልጇን ፍለጋ ስትወጣ ዞር በይ ስትባል የተገደለ ልጇን ወይም የተቆሰለ ልጇን ምን ይስማል? እስቲ ስለሱ ግለጽልን። ሩቅ ስለሆንን እንደው አንተ በጋዜጠኝነትስ እንደው ትንሽ ስዕላዊ አርገህ ንገረን ያለውን ሁኔታ። ተመስገን እንግዲህ እጅግ በጣም እያመሰገንኩህ ውይይታችን ለመጨረስ ያህል ወደፊት ሰፋ ያለ ውይይት እንደምናደርግ ባለሙሉ ተስፋ ነኝ። ምናልባትም ተሳክቶ ስዊድንም ትመጣ ይሆናል ፈጣሪ ከፈቀደ ብናይ ደስ ይለናል። ለማንኛውም ምን መደረግ አለበት? ይሄን ችግር እንዴት ነው የምንወጣው? ኢትዮጵያኖች እኛም መሞትን ባርነትን ለምደን መኖር ነው ያለብን? እነሱም ይሄንን እንዲቀጥሉ ማድረግ ነው ያለብን ወይስ ምንድነው መደረግ ያለበት? ምንስ መልእክት ለአድማጮች በአለም ዙሪያ ለሚገኙ ይሄን ሬዲዮ ለሚያዳምጡ ምን ትላለህ? ተመስገን እጅግ በጣም አመሰግናለሁ። ወደፊት ከቅድም እንዳልኩት ሰፋ ያለ ውይይት ለማድረግ እድል እንደሚኖረኝ ባለሙሉ ተስፋ ነኝ። መልካም ጤና መልካም እድል እንመኝልሃለን። ጠናስተልኝ ጌታዬ።
እኔም አመሰግናለሁ። ጀሚስ
ጠናስተልኝ። አድማጮቻችን ከዚህ ቀደም ብሎ አንድ አድማጫችን ደውለው ውይይት በሚያደርጉበት ሰዓት ከኢትዮጵያ ስልክ ስለደረሰን አቋርጠናቸው ነበር። መልሰን እንደውልልዎታለን ባልነው መሰረት ምንድነው የሚባለው ጎበዝ? ቃል ከመጣፋ የወለዱት ይጥፋ አይደለም የሚባለው? ይሄው መልሰለሳቸው ደውለን በመስመራችን ላይ ይገኛሉ። ጌታዬ ከይቅርታ ጋራ በድጋሚ እርሶን እናቀርባለን። ይቀጥሉ አጠራ አድርገው።
ኦኬ በመጀመሪያ ወንድሜ ነው የምትለውን ቃል ነው
የምትለው። ወንድሜ ታረማለሁ ልምዶ ነውብኝ ነው
አይዞ። በተረፈ እኔ አምለው ያው የሚባለውን ብያለሁ። ግን እንደኔ ሰው ልጅ የማይቀናው ነሪዮት ያን ያክል ተማቀው ታስረው አሁንም የኢትዮጵያ ፍቅር የወገኔ ብለው የሚለፉት እናውቃለን። ተመስገንም ይሄን ያክል ታስሮ ሌሎችም የሙስሊም ኮሚቴዎችም ይሄን ያክል ታስረው እንትን ብሏል። ስለዚህ የት ጋ ነው እኔ ሰው መሆኔ የሚረጋገጠው የሚለው ጥያቄ ነው የሚያሳስበኝ። ይሄን ጥያቄ ለሁላችንም የቤት ስራ ነው መጀመሪያ ከራሴ ጀምራለሁ መሆን አለበት። የኢትዮጵያ ህዝብማ ለድሉ ለመብቱ እየወጣ ነው እየደማ ነው እየሞተ ነው እየቆሰለ ነው። ኢንሻአላህ በአላህ ፍቃድ በዝገር ፍቃድ አንድ ቀን ሰላም ይመጣል። የዛለህ ግን ፋን ምንድነው ስሙ ኢትዮጵያ ሀገሬ ሞኝነሽ ተላላ የገደለሽ ቀርቶ የቦተልሽ ቀርቶ
የገደለሽ በላ
የሚባለው ሰዎች የምንሆን ሰዎች አለን። አሁንም እያየን ነው። ከዛ ምግባር ጠንቀቅ እንበል። ሰው ልጅ ነን።
በጣም አመሰግናለሁ። የድል አጥቢያ አርበኞች ድሉ በተቃረበ ጊዜ ይበዛሉ ነው መሰለኝ የሚሉት። እናመሰግናለን።
ባንድ ነጥብ እንደዛ ነው ሌላ ነገር የለም።
ትክክል። ለዛ ያብቃንን እያልን የኢትዮጵያ ድምጽ ሬዲዮ ይሰናበታል። ተናስተልኝ ወንድሜ።
ተናስተልኝ። በጣም እናመሰግናለን።
አድማጮቻችን ይህ የምታዳምጡት ስቶክሆልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ ከጧቱ 4 ሰዓት ከ6 ሰዓት እንደ ኢትዮጵያ አቆጣጠር የሚያሰማውን ፕሮግራም አሁንም እንደቀጠለ ነው። እስከ 6 ሰዓት እንቆያለን። ከዚህ በመቀጠል ደግሞ እዚሁ ስቱዲዮ ውስጥ ያሉት የስራ ጓደኞቼ ዘውዱና መብራቱ ስለ ኢትዮጵያ ወቅታዊ ጉዳይ ስለ ውይይት እናደርጋለን ከኔ ጋራ። በተለይ ደግሞ ስለ ሰሞኑ ግድያ፣ ስለ ሬሚታንስ ምንድነው የገንዘብ መላ ጉዳይ፣ ስለ ገንዘብ መላ ጉዳይ ተአቅቦ የማድረግ ጉዳይ፣ እንዲሁም ደግሞ ከተአቅቦ በአጠቃላይ እንጀራም ቅድም ሲባል ሰምቻለሁ። ለምንድነው እንጀራ ከኢትዮጵያ ከተራበው ህዝብ ያስመጣን እዚህ ምን በላው? ገንዘብ ለመንግስት መርጃ እንነሰጠው ለመሳሪያ ለወገኖቻችን መሳሪያ መገደያ መሳሪያ እንናቀብለው ሚላለ እስቲ ይሄን በተመለከተ መብራቱ ውይይቱን እምራልን ዘውሉ እኔ እንካፈላለን አድማጮቻችን በዚህ ውይይት ላይ በተሳተፉ እጅግ በጣም ደስ ይለናል አስተያየታችሁን አሳባችሁን በስልክ ቁጥር 0819100 መወርወር ትችላላችሁ መልካም ውይይት
እንግዲህ አው አህመድ መግቢያችን ላይም አሁንም ደግመህ እንዳልከው ኢትዮጵያችን ባሳለፍነው ሳምንታት ውስጥ ሲነጣት የቆየው በተለይ ደግሞ የወልዲያን የጥምቀት በዓል ክብረ በዓል ተከትሎ የተፈጠረውና አሳዛኝ ክስተትን ተከትሎ ማህበረሰቡ ያሳየው እንቢተኝነትና በሁኔታው በዛ አካባቢ ተከስተው ሁኔታዎች ናቸው የሚሆኑትና በዋናነት በአድማጫለን መሰለኝ አድማጫችን ላስገባን አንተ ተወያዩበት
ይችላል እንግዲህ ዘውዱ አድማጮች እየደወሉ መግባት ይፈልጋሉ የኛ ውይይት ለመክፈት ነው እንጂ ሐሳብ ከህዝቡ ነው የምንፈልገው ህዝቡ ምን ይደረግ ነው እኛም በማከሉ የገባን አስተያየታችን ሰጣለን አንድ ጥያቄ አለ የዚህ ሬሚተንስ ማን ነው ይሄ የገንዘብ መላኩ ጉዳይ ኢትዮጵያ የኔ አመለካከት ኢትዮጵያዊው ድሃ ቤተሰቡን መርዳት ይፈልጋል ግን ያንን በሚረዳበት ጊዜ ያ የሚረዳው ገንዘብ ሄዶ ለመንግስት መግደያ መግዣ መሳሪያ መሆን የለበትም ይሄንን አማራጭ ሳንመፈልግ አለብን ዝም ብሎ አትላቁ ማለቱ ትንሽ ከበድላል እኔ ሁሉ ጊዜ አንድ ነገር ሐሳብ ሲቀርብ ደስ የሚለኝ ከመልሱ ጋር ነው ከሶሉሽኑ ጋር ነው አትላቁ ኦኬ አንልክም ግን ወላጆች ወገኖች አሉን በዛች የሚተዳደሩ በአብዛኛው ግን ቀላጤ ነው ምንድነው ሲሄ ምንድነው ሲ መዝናናት ለመዝናኛ ነው የሚላክለት የሚባል ሰማለው በቂ ገንዘብ ያለው ነው የሚያገኘው የሚሏሉ ግን የተቸገሩም አሉ ይሄን ገንዘብ በዛ ገንዘብ የሚኖሩ እንዴት ነው አማራጭ የምንፈልገው የሚለውን አድማጮቻችን መልሳለን የምትሉ ከሆነ እንዴት አርገን ይሄንን ገንዘቡ መንግስት እጅ እንዳይገባ መሳሪያ እንዳይገዛብን የ13 አመቱ ህፃን ልጅ የተገደለበት አይነት መሳሪያ እንዳይገዛ ለመንግስት ይሄ በህይወትና በሞት መካከል ያጣጣረ ላለ መንግስት የደም እንትን እንዳን ሆነለት የሚለው ነው እስቲ አድማጭ አለ አድማጫችን ይከተሉ ጌታዬ
አሎ ነን ነው
የኔም ቤት ኦኬ ስላልሰማው
ምንም በግድ ነው የገባሁት ብዙም እውቀቱም የለኝ እንዲህ መናገር ቀጥቀጥ ያረጋኛል በተቻለ ግን የሚሰማኝ ስሜት ለመግለጽ ነው ስለ እንጀራው በሚመለከት
ኦኬ
አንደኛ እኔ አሁን በልቻላቅም በጭራሽ እንጀራ የሚሏት ነገር እዚህ ሀገር በልቻላቅም እኔ ኢትዮጵያዊ ነኝ እኔም እንጀራ ወዳለሁ ከዛኔ አጥቁተኝ ግን ይሄ ለኛ ሞት አይደለም ምንድነው እሱን ባንበላ ሞት አይደለም ስንት ምግብ አለ ምን ደፋው ምግብ ምን አለበት ያንን እንብላ ማሰብ ያለብን ራቅ አርገን ወደ ሀገራችን ፊታችንን አዙረን ስንቱ ህፃን ነው የሚበላው ያጣ መንገድ ላይ ወድቆ የለመነ ከቁሻሻው ሲሚያወጣው ነው ማሰብ ያለብን እኛ ምግብ ምን በላው ሌላው ስላለን ምንም አይደል እንጀራ ቢቀርብን ይሄንን ለወገኖች ያሰማልኝ እባካችሁ ከጓደኞቼም አካባቢ አሁን ይሰሙኛል እርግጠኛ ነኝ ሁሉ ጊዜ ነው ጠይቃቸው እባካችሁ እባካችሁ ብዬ ያስተውኩትም ሰው አለ ግን ሌላው ደግሞ በሚሸጡት ደግሞ እባካችሁ ስለ ኢትዮጵያ አምላክ እባካችሁ ስለሚወድቀው ልጆች ህፃናቶች የሚበሉ ስለሚያጡት ለምናቸዋለሁኝ አትብሉ ባካችሁ የሚሸጡት ደግሞ ብዙም ስላልሆኑ እዚህ ሀገር እንደ አሜሪካን ሀገር ወይ እንደ ሌላው ብዙ አይደለም የሚሸጥና እነኛን እንደ ክፋት ሳልወስደው ተሰብስበን እንደ አንድ ሁለት ሆነን ባካችሁ ምን ተሰምቷቸዋል ባካችሁ ይሄን ነገር ተው ብንላቸው አትሽጡ ባካችሁ ግድ የለም ለተወሰነ ጊዜ ነውና ባካችሁ ተው ብለን ለነኛ ለሚሸጡት ከማለቴ ከኢትዮጵያ ለሚመጣው ብዙ አይደሉም ምን ያቃሉ ወይ ብዙ እንዳልሆኑና ብናነጋግራቸውና እቺን ነገር ቢያቆሙልን ደስ ይለኛል ይሄን ብቻ ለማናገር ነው
የኔ እናት አንድ ጥያቄ ልጠይቆት ይሄ የሚመጣው እንጀራ ከእርሶ እንደሚሉት እንዳለ ሆኖ ህፃናት እየተራቡ ከመንገድ እየለቀሙ በሉበት አገር እሱ እንዳለ ሆኖ ሌሎችም ችግሮች አብረውት አሉ የሚሉ አሉ ምንድነው ይሄንን እንጀራ ሚልኩት ወይንም የሚያስመጡት ወይንም ደግሞ ይሄ እንጀራ ከኢትዮጵያ ወደዚህ እንዲመጣ የሚተባበሩት የመንግስት እጅ አለበት የሚላል ገንዘቡ በተዘዋዋሪ ለመንግስት ይገባል ታላላቅ ሰዎች አንድ ሰሞን እኚ ወይዘሮ ማናቸው ሚሏቸው የድሮዋ የፈርስት ሌዲዋ ማነው ስሟ
አዜብ መስፍን
ወይዘሮ አዜብ መስፍን ናቸው የሚባል ነበርና አሁንም ያ ትርጣሬ አለ ይሄም ይጎዳናል የሚሏሉ እርሶ ያሉት እንዳለ ሆኖ የችግሩ ጉዳይ እንዳለ ሆኖ በተለይ ደግሞ ገንዘቡ ወደ መንግስት እጅ ባለስልጣኖች እጅ ይገባል የሚላል ይሄ እንዴት ያውታል
አያለው በቀጥታ ለሚገባው ይሄንን አልጠራጠርም ግማሾቹ ሌላ ምክንያት ይሰጣሉ እየተጋገረልን ነው ከቤት ውሸት ነው ከማንሽ ትይዎች አንድ ጠንቋይ ከሷ የሚመጣ መሆኑ የታወቀ ነው ግን ይሄንንም ወደ ልቦናቸው መለስ እንዲሉ ይህ መንግስት ይህ አረመኔ መንግስት ሂትለር ወይንም ከዛም በላይ የሆነው መውደቁ ስለማይቀር እንድቀመው ደቁስ ላይክ ማይቀር እኛ እኮ ሌላው ቢቀር እዚህ ሀገር ያለ ነው አቮይድ እናረጋቸዋለን ሁሉንም ለምን በወገኖቻችን ደም ነው በወገናቻችን ስጋ ነው የተጫወቱት ይሄንን አሁን እንደማይሆን ቢከራከሩ ጉድ ተወጣለች በእግዚአብሔር እምነት አለኝ አላህም በሱ እምነት በሁሉም እምነት ስላለ እሱ ፍርድ ይሰጣታል እቺን የሚያወሻው ሁሉ ውሸት ነው ከዚህ ከሴትየዋ ነው የሚመጣው በጭራሽ
የኔ እናት የኔ እህት እጅግ በጣም አመሰግናለሁ መልካም ቀን እመኝልዎታለሁ
እሺ እኔ ጌታ እግዚአብሔር አንተን ይጠብቅልን ሁላችሁንም በዛ ኢትዮጵያ ሬዲዮ መተታገሩ
አሜን እኔ እናት ታናይ
አሜን
ቀጥለ ወደ ውይይታችን እንመለስና እንግዲህ ያው ያነሳናቸው ነጥቦች አሉ በወልዲያና ያው እንግዲህ መስራቅ አማራን ተከትሎ መስራቅ ኢትዮጵያ ላይ የተከስተው ሁኔታን ተከትሎ ያለ ሁኔታ አለ አንደኛ እሱ ነው ሁለተኛ ደግሞ በኢትዮጵያዊ ከሀገር ውጭ ያለው ኢትዮጵያዊ በከሰሞኑን ያካሄደ ያለው ወይም ለሶስት ወራት ያክል የሚቆይ ገንዘብን ወደ ሀገር ቤት መላክን ማቀብ ዘመቻ አለና እሱን በተመለከተ ሐሳብ እንድንሰጥበት ነው ምናልባት እኔ ከመሄድበት ከዘውዱና ካንተን ጀምርና እስቲ ያዳብር ነው እንዴ ዳርማጭም ሲመጣ በመሃል ያስገባን ማለት ነው
እኔ ግን እንደዚህ ላድርገው ይሄንን በዚህን ጀምር በዚህ በገንዘብ መላኩ ጉዳይ ላይ እንጀምርና ሶሉሽን አርገን እስቲ አድማጮን ካላቸው ሶሉሽን አትላኩ ብቻ የሚለውን ሳይሆን ለአድማጮቻችንም ሌላ መንገድ እንዳለ እስቲ እናንተም ካላችሁ ወርውሩ ምንድነው የታሰበው አትላኩ ብቻ አራት ነጥብ ወይስ ሌላ መንገድ የታሰባለ እንደው ባትነግሩን እንኳን አለ መንገዱን ወደፊት እንገልጻለን የሚለን ኃይል ቢኖር ደስ ይለኛል ዘውዱ
ይሄ ነገር አዲስ ነገር አይደለም ኢትዮጵያኖች ከተለያየ ዓለም የሚያሉ ኢትዮጵያኖች ወደ አገር ቤት ላሉ ዘመዶቻቸው ገንዘብ የሚልኩበት መንስ አማራጮች አሉ ሳይኖር ቀርቶ አይደለም ምክንያቱም አይደለም አሁን ወያኔ የሚያገኘው ነው የውጭ ምንዛሪ ህዝቡን ለማፈንና ለመግደል በሚጠቀምበት ወቅት አይደለም መጀመሪያ አካባቢ ሀገር በተረጋጋች ታይም ላይም የሚልኩበት መንገድ ነበር ያ መንገድ ምንድነው ባንክ ከሚመነዝራቸው በባንክ ለከው ከሚመነዝራቸው በተሻለ መልኩ የሚላኩ ገንዘቦች አሉ አገር ቤት ኮንታክት ያላቸው ሰዎች አሉ እዚህ ሆነው አንተ የምትፈልገውን ያልበር ለዚህ ሰው ተሰጣለ ይሄ ሰው ደግሞ ከአንተ ቤተሰብ ጋር ኮንታክት የሚያርጉ ሰዎች አሉ ተዛ ባለው ምንዛሪ መጠን ለአንተ ለምትልክለት ሰው ይደርሳል ያብር አንተ እዚህ ነው ኮንታክት የምታረጋው ምንዛሪውን ይሄን ያክል ነው ይልሃል ይነግርሃል ለቤተሰብ መድረሱን ደግሞ የቤተሰብ አባል ላንተ ደውላ ያውቃል ደርሶኛል ይሄን ያክል የሚል አለ ይሄ አካሄዳል
ዘድ ባጭሩ የመጀመሪያውን ያልከው ምንድነው እኔ እዚህ ሀገር ላንድ ለማቆ ለማምነው ሰው የሆነ ነገር ሰጣለሁ ገንዘብ ዋቴቨር በዚህ ሀገር ገንዘብ ሆነ በፈለገው ያ ሰው ሀገር ቤት እንግዲህ ክሊር ለማድረግ ነው ያ ሰው ሀገር ቤት ለምፈልገው ሰው ያስረክባል ማለት
አዎ
ባንክ ምናምን ኢንቨርቲቦል
ብቻ ይሄ ለምንድነው በፊት እንዳማራጭ የሚቆጠረው ምንድነው በባንክ ስትልክና በግለሰቦች ስትልክ አንድ በባንክ የሚቆርጠበት ሳንቲም አለ ሁለትም የምንዛሪ መጠንህንም በባንክ ምንዛሪ መጠን ነው የሚልኩለ እነዚህ ኖርማል በጥቁር ነው የሚያወጥ ለምሳሌ ባንክ 1 ዶላር በፊት 20 ምናምን ብር በነበረ ሰዓት ላይ 20 ብር ከ04 ሳንቲም ከሆነ እነዚህ ለምሳሌ 20 ብር ከ20 ሳንቲም አካይ አርገው ነው የሚመነዝሩልህ
ከፍ አርገው ነው አዎ
ቢያንስ 16 ሳንቲም ልዩነት አርገው ነው ከፍ አርገው ነው የሚሰጡ ሁለት የሚቆርጡህ ነገር የለም የአገልግሎቱ ላይ ቆርጡህ እዚህ ተሰጣለ እዛ አለ ይሄ በፊት ሀረብ ሀገር የነበሩ ሰዎችም የሚጠቀሙበት ነው ዶላር ወደ ሀገር ቤት ሲልኩ እንደዚህ አይነት ሲስተሞች ይጠቀማሉ በዚህ ማገር ይሄ ነገር እንዳለ እየሰማው ነው ያለው
ተከከክ አንድ መልክ አንድ እንትን ሐሳብ ልናገርና አድማጫ አለኝ መሰለኝ
አድማጫ ይላል
እንደ ኢኮኖሚስት የዴሞክራቲክ ሀገር ብትሆን ኢትዮጵያ አሁን ያልከውን እድቃወም ነበር እንደ ኢኮኖሚስትና ሀገር ሰላም ፍቅር ዴሞክራሲ ያለባት ይሆን ልትሆን ሆኖም ግን ለዚህ ለአስቸኳይ ለዚህ ለችግርና በዚህ በገንዘብ የሰውን ደም ለሚያጠፋ መንግስት እስከ ጎዳ ድረስ እደግፈዋለሁ። ይቅርታ አድማጬ ይከተሉ። ሃሎ ሃሎ የሉ
ሃሎ ጤና ይስጥልኝ። እንግዲህ አድማጮቻችን አየር ላይ ነው የሚያሳየኝ መግባት አልቻሉም። እንግዲህ በድጋሚ የሚሰሙን ከሆነ በድጋሚ ቢደውሉ ማስገባት እንደምችል
ነው። እዚህ አንደኛው ነው ሌላ ይሄ አሪፍ እንትን ነው እንደኔ
ሌላ ሁለተኛው አማራጭ አሁን ይሄ የገዘብ እንትን ሰዎች ወደ አገር ቤት የሚልኩት ነገር ሙሉ ለሙሉ ይቆም አይደለም። በተለያዩ ድረገጾች ላይ የተጻፉ ጽሑፎችን ስናይ አማራጮችን ይጠቀሙ። አንድ ሁለተኛ ነገር ደግሞ ምንልከውን ገንዘብ በፊት ከፍ አድርገን ምንልክ ከሆነ መጠኑ ማሳነስ
ለተወሰነ
ጊዜ ያንን መጠን ማሳነስ የሚል ነው አማራጮች ተቀምጧል። ግን አብዛኛው ዲያስፖራ አካል እርግጠኛ ሆኜ የምናገረው ከመ 60-70% የገንዘብ አላላኩን ዘይቤ ያቋል ብዬ ነው ማስበው ነው። ሆነ ብሎ ላይፈጽመው ካለ ይፈጽማል። እኔ እዚህም ሀገር በተወሰነ ጊዜ ነው እዚህ ሀገር ቅርብ ጊዜ ነው የመጣውትና ኖርማል ግን ሰዎች በእንዲያነት መልኩ ሲልኩ አቃሉ አገር ቤት ከምንዛሪው በተሻለ ብለው በሰዎች ልከው እዛ ኮንታክት ሲያደርጉ ማቀው ጉዳይ ስላለ ነው። ወደ ሁለተኛው ነጥብ ስናልፍ በወልዲያ ጥር 12 የተገደለው ገብረ መስቀል ጌታቸው የተባለ ወጣት አለ።
ይሄ 13 አመት
አይደለም ይሄ የ36 አመት ወጣት ነው። እሱኛው ላይም አንድ የሆነ ነገር አለ። ይሄ ልጅ በዛች ሀገር ላይ በብረታ ብረት ስራ ነው የሚተዳደረው። ጥሩ የሆነ ለወጣቶች አሪያ የሚሆን ነው። በግሉ ህንጻዎች በመገንባት የተለያዩ ነገሮችን በመስራት ራሱ እንዳሪያ የሚቆጠር ነው። እና እዛ አካባቢ መብራት ኃይል በሚባል አካባቢ ላይ በሁለት ተሽከርካሪዎች መጥተው ነው በጥይት አምስት ቦታ መጥተው የገደሉትና አስክሬኑ ራሱ እንዳይነሳ ሰዎች ሊያነሱ ሲሉ እንዳይነሳ ተከልክለው ነበር። እንደውም ቪዲዮ ላይ አባትየው ቀርበው ሰፊ መግለጫ ሰጥቷል።
ባጭሩ
እና እንዳይነሳ በቃ አገንተን እንዳይሰጠው ራሱ ያም 12 አመት ልጅ የተገደለበትን የ13 አመት ልጅ ነው ልጁ የ9ኛ ክፍል ተማሪ ነው። እሱም የተገደለው በተለምዶ እዛ ወልዲያ ውስጥ የሙስሊም ቀብር በሚባል ቦታ አለና እዛ አካባቢ ላይ ጫካ አለ። እዛ ውስጥ ሆነ ብለው በፊት ያጋዜው ታደር ተደራይቶ አድፍጦ እየጠበቀ ነበርና እነዚህ እንትኖች ለታቦት ሽኝት የሄዱ ሰዎች ናቸው። ህፃን አለ ቀጥታ ወደ ህዝቡ አስለቃሽ ጭስ ነው የተተኮሰው። ያስለቃሽ ጭስ ብዙ ሰዎችን ወድቀዋል። ልጆቹስ በሚሄዱ ሰዓት ላይ ነው በሁለት ጥይት ተመትቶ ይሄ ልጅ የሞተው። አንድ ጭኑ ላይና አንድ ደረቱ ላይ ነው የተመተውና ይሄ አካሄድ ህዝባችንን በጣም እየጎዳ ነው ያለው። ከዚህ በፊት እንደውም አንድ ነገር አስተዋወሰኝ ታስታውሱ እንደሆነ በኢራቅ ጦርነት ጊዜ ኢራቅ በተወረረች ሰዓት ላይ እርግጠኛ ሆኜ ባልናገርም በ1992 ዓመተ ምህረት መሰለኝ በነጮች በእኛ 94 አካባቢ ይመስለኛል 84 በእኛ እና እዛ ላይ ብዙዎቹ የሃይማኖት አባቶች ዝምታ ነበር የመረጡት። በአለም ያሉ የሃይማኖት አባቶችና ጆን ፖል የካቶሊኩ እምነት ተከታይ ለብቻ የዓለማችን ተቋሚ ሆኖ ነበር እዛ ላይ ቀረቡት። አንድ ሉዓላዊነቷን ይከብ የምትጠብቅ ሀገር ህዝብ በነጻነት ቢኖርባትን ሀገር በጥይት መቁላትና በከባድ መሳሪያ መደብደብ ተገቢ አይደለም። እዛው ሲቪል ህብረተሰብ ይጎዳል። ሌላ አማራጮችን መጠቀም ይቻል ነበር ብለው ነበርና እሳቸው በመውጡም ሰዓት ሙስሊም ክርስቲያኑ ብዙ ህዝብ ነው የቀበራቸው። ከምን አንጻር ነው ያኛው ሊደረግ የቻለው? ለሰዎች አንድ ሃይማኖት አባት በአንድ ሀገር ውስጥ ሲኖር ለሰዎች ጤንነት ለሰዎች ደህንነት ነው ከፍተኛ ትኩረት መስጠት ያለበትና ኢትዮጵያ ውስጥ ያሉት የሃይማኖት አባቶች ስናይ በኦርቶዶክስ እምነት ተከታዮች ላይ እንደዚህ አይነት ነገር ሲፈጸም ያሉት አላወገዙም። ሲኖዶስ አለ ወደ 42 አባሎች አሉ።
ከወሎ
አው ከሳቸው በስተቀር ማንንም ያወገዘ ሰው የለም። እንደውም
ምናልባት የሞራል ኮምፓሳችንን አተን ይሆን ጠፍቶብን ይሆን የሃይማኖት ከሞራል ጋር የተያያዘ ነው።
ሞራል አለ ይሄ ምን መስ አሁን እኔ የምረዳው ነገር አለ። የጳጳሱን አመጣጥም ስናይ የሃይማኖታዊ ትውፊትን የተበቀ ነገር አይደለም። የጳጳሱም ያው ፖለቲከኛ ናቸው። በፖለቲካ ይዘት ውስጥ ነው የተቀመጡት። ህዝብ ተቀብሏቸው አይደለም።
የትግራይ ተወላጅ ናቸው።
አዎ ናቸው። ጳጳስ በህይወት ይያለ እንደማይሾም መጽሐፍ ቅዱስ ማስቀድሞ የሚናገረው ነገር ነው። አካሄዳቸውም ከህጉ ውጪ ነው እኚህ ሰው እና በዚህ አንጻርም ስናይ አንድ ጊዜ በኢራቅ ጦርነትና ለምሳሌ በፍልስጤምና በእንትን ብናይ በእስራኤል ጦርነት ብዙ ጊዜ ይጋጫሉና አንድ ፍልስጤማዊ የሆነ ጥፋት አጥፍቶ ወደ መስጊድ ከገባ መስጊዱን ከበው ይላሉ እንጂ ደፍረው ውስጥ ገብተው አንድ ነገር አያደርጉም። ፍልስጤሞችም የሆነ ነገር እስራኤላዊ አርጎ ወደ ቸርች ከገባ ቸርቹን ይከባሉ እንጂ እንደዚህ አይነት ነገር አይደረግም። እናስታውስ ከሆነ አቡነ ጳውሎስ በ97 ምርጫ በለደታ ቤተ ክርስቲያን ውስጥ የተጠለሉት የዩኒቨርሲቲ ተማሪዎችን የወንበዴ መደበቅ አይደለም አውጦ ብለዋል። እና እንደዚህ አይነት ችግሮች አሉ።
ትክክል። ይሄ ችግር አለብን። እንግዲህ በትክክሉ በሃይማኖቱ ሃይማኖቱን የተመረጡ ሳይሆኑ በፖለቲካ የተመረጡ ናቸው። ቀኖናዊነትን ተከትሎ ይሄድ አይደለም። አሁን ገንዘብ ያልከውን ነገር ሌላ አንድ የሰማሁት ነገር አለ። ምንድን ነው? ወያኔ በጣም መሰሪ ተንኮለኛ ስለሆነ ይሄንን በሰው የሚላከውን ገንዘብ ሁሉ አጥፍተዋቸው፣ እነዚህ በድብቅ የሚሰሩትን እነሱን እየለቀሙ አጥፍተው የራሳቸውን ሰዎች እንዲህ አይነቱን ስራ እንዲሰሩ አድርገዋል የሚል ወሬ ደግሞ ሰማለሁ። ገብቷቸዋል አባባሌ? እዚህ የምታውቀው ሰው ይሄን ንግድ የሚሰሩ ሰዎች ነበሩ። እዚህ ሀገር ገንዘብ እንትን የምናውቃቸው ሰዎች ነበሩ። እኔም አውቃቸዋለሁ አንዳንዶቹ። እነሱን ተከታትለው አገር ቤት ያላቸውን ኮንታክት አስረው የእነሱን ስራ ይዘውታል የሚል አለ። ይሄን እንደዚህ አይነቱን ወሬ ሰምተው
ያው እንደዚህ አይነት ሁኔታዎች አሉ። ከዚህ ቀደምም እንደዚህ አይነት ህገወጥ ስራ የሚሰሩ በመንግስት የሚደገፉ ሰዎች በተለይ ኢትዮጵያ ውስጥ ሚሊየነር የሆኑበት አጋጣሚና ሁኔታዎች አሉ። መንግስት እየለየ እንደዚህ ብላክ ማርኬት ላይ የሚሰሩ ሰዎችን እየለየ ለስርዓቱ የሚያጎበድዱና የስርዓቱ ሰዎች በተለይም በግልጽ መናገረው ከክልል አንድ የሚመጡ የተለዩ ሰዎች
የትግራይ
ተወላጆች ማለት ነው። ይሄ ሁሉንም ማህበረሰብ ማይወክል ሊሆን ይችላል፣ ግን የዚህ ኢኮኖሚ እንደዚህ አይነት ህገወጥ ስራ ተጠቃሚ የመጀመሪያዎቹ እነሱ መሆናቸው ይታወቃል። ከዚህ ቀደም ብዙ ሰዎች በብላክ ማርኬት ቢዝነስ ውስጥ ወደ እስር ቤት ሲገቡና ንብረታቸው ሲወረስ ጎን ሱቅ ጎን ለጎን አንድ ጎን ውስጥ ይሰሩ የነበሩ የትግራይ ተወላጆች በነጻነት እንዲነግዱ የተፈቀደበት ሂደት ያለበት ሁኔታ ነው ያለው። እኛ ያለው እዚህ ውጪ ያለው ማህበረሰብ ምንድን ነው ማድረግ የሚችለው? እነዚህ ሰዎች ለይቶና ነቅሶ በማውጣት በእነሱ በኩልም የሚያደርገውን የገንዘብ ልውውጥ ማቆም መቻል ነው የሚደረግበት መጨረሻ ግን
ጥያቄ ልወርውላችሁና እሷን አጠራጠራ አድርጋችሁ ተናገሩ። ምንድን ነው ይሉኝታ የሚሉት አለ። ይሉኝታ በጣም ቆንጆ ነገር ነው። እንደኔ እምነት የሰው ልጅ ይሉኝታ ከሌለው ከአውሬ አይለይም። አውሬ በኦፕሊ ይጸዳዳል፣ ምን ይላል። የሰው ልጅ ግን ይሉኝታ አለበትና ምን ይለኝ ሰው ይላል። ይሉኝታ ጥሩ ነው፣ ግን በሌላ በኩል ደግሞ የነዚህ የስርዓቱ አሽቃባጮች ወይም ተጠቃሚዎች በግልጽ ጥላቻቸውን፣ ግድያቸውን ወዘተ በሚፈጽሙበት ጊዜ ሌላው ውይ ግን እሱን እንደዚህ ባደርገው ከነሱ ጋር ሰላምታ ባቆም ከነሱ ጋር ጥሩ አይደለም አለ አይደለም። ሰላም ለምንድን ነው እሱ ቦይኮት አድርጉ በጠቅላላው በሚባልበት ጊዜ እነሱ እስከ መግደል ይሄዳሉ። ጎረቤታቸውንም ይገላሉ ለፖለቲካው የማይመቻቸው። የኛው ግን እሱ እኮ ጎረቤቴ ነው፣ እሱ እኮ ጓደኛዬ ነው። እንዲህ አይነቱ ነገር ሰላምታ ማቆሙ ወይም ደግሞ ባናን ነገር ቦይኮት አድርጓቸው በምግብም መግዛቱም በንግዱም ሲባል ሌላው ህብረተሰብ፣ ሌላው ኢትዮጵያዊ አይ ግን እሱን እኮ አውቀዋለሁ፣ እሱ እኮ እንትና ነው። ኢቭንዞ ያንትና የነሱ ጉዳይ በሚሆንበት ጊዜ ወደኋላ አይልም፣ ለመግደልም ለማሰርም ለማሳሰርም። ይሄ እንዴት ታውታላችሁ?
እኔ ይሄ ምን ለው አሁን ኢትዮጵያችን የገባችበት ችግር በይሉንታ የሚፈታ ችግር አይደለም። ቁርጠኛ አቋምና ተግባራዊ ስራ የሚጠይቅበት እንደ ሎጥ ህዝብ ወደ ኋላሽ ዞረን ማናይበት ሁኔታ ነው መሆን ያለበት። ይህንም ማድረግ ካልቻለን ሁልጊዜም በውስጣችን የምንወስነው ውሳኔ ፈረንጆች የሚሉት ነገር አለ፣ ዲሲሽን ዊዛውት አክሽን ኢዝ ዊሽፉል ቲንኪንግ። አሁን ላይ በይሉንታና በምን ይሉኛል ሁኔታዎች የምንጓዝበት ነገር ላይ አይደለም ያለ ነው። ሁሉም ማህበረሰብ መረዳት ያለበት ለዚህ ስርዓት አጎብዳጅና ይሄ ስርዓት እንዲቀጥል ድጋፍ የሚሰሩ ሰዎች መገለል አይደለም እርምጃም ሊወሰድባቸው ይገባል። አዎ ተው ሊባሉ ይገባል።
በጣም ጥሩ። ምን ትላለህ አንተ ይሄን በተመለከተ?
አዎ እንግዲህ ይሄን በተመለከተ ያው እኔ ከመብራት የተለየ ሐሳብ የለኝም። እሱ ገልጾታል አብዛኛው ነውና በአብዛኛው ይሄ እሉኝታ የሚባል ነገር በሀገር ጉዳይ ላይ እሉኝታ የሚባል ነገር በግለሰቦች እንደ ኖርማሊ በሶሻል ላይፋችን ሊኖር ይችላል። ሀገርን በተመለከተ ወገንን በተመለከተ ግን እሉኝታ ሊኖረን አይገባም ባይ ነኝ።
ጥሩ እንግዲህ ሁለታችሁም በዚህ ሐሳብ ላይ አንድ አይነት አቋም ነው ያላችሁ ማለት ነው።
ምናልባት ግን አመድ በመጨረሻ ማለትም ፈልገው በተለይ ይሄ ምስራቅ ኢትዮጵያን ተከትሎ በአማራው ክልል ይሄ በወልዲያ ተከትሎ ይሄ ስርዓት እየወሰደ ያለው እርምጃ ምናልባት ቶሎ የህዝብ ድጋፍ አግኝቶ ወደ ተለየ አቅጣጫ መሄድ እስካልቻለ ድረስ ትግራይ በተለየ መልኩ በዛ መስመር የምታገኘው ኢኮኖሚ ጥቅም እጅግ በጣም ከፍተኛ ስለሆነ ይሄንን እንቅስቃሴ በኃይል ለመደፍጠጥ የማያወጣ ወጪ የማያረገው እርምጃ ማይወስደው እርምጃ የለምና ይሄ ማህበረሰብ በንቃት አይቶት ይሄን ሬዲዮ የሚያዳምጥ ማህበረሰብ ስዊድን ያገር ውስጥም ያለ ከዚህ ውጪ ያለው ሰው በአደባባይ ወጥቶ ሊያወግዘው የሚገባ እዛ አካባቢ ያሉ ማህበረሰቦችን ደግሞ በሞራልም በአቅምም ሊደግፍና ትግሉን ዳር ሊያደርስ የሚገባበት ሰዓትና ጊዜ ነው ያለነው በያስባለው። በተለይ የዮሴፍ ተሰማ የ13 አመት ልጅ መሞት እነ ነብዩ ሲራክን በ97 የተፈጸመባቸውን እንድናስብ የሚያደርገን ያሳዛኝ ድርጊት ነው። አሁንም ደግመን እንኮንነዋለን። ይህንን ስርዓት ልንቃወም የምንችለው እዚህ ሀገር ሆነን ልናረግ በሚገባን ሁኔታዎች ነው። በመቃወም በማቀብ በመታቀብ እንዲሁም በማሳቀብ መሆን መቻል አለበት የሚል መልእክት ነው።
ሙሉ በሙሉ ስማማለው። የዲፕሎማሲ ስራ መስራት አለበት። እያንዳንዱ ኢትዮጵያዊ የሀገሩ የህዝቡ ዲፕሎማት መሆን መቻል አለበት። በተለይ ችግሩን ይሄንን ችግር በአደባባይ ወጥቶ ወዲያው ለውጥ ባይገኝም ህዝብ እንዲያውቀው አንድ ሰው እንኳን የኢትዮጵያ ውስጥ የ13 አመት ልጅ መገደሉን አንድ ስዊድናዊ ቢያውቅልኝ ለኔ ደስታዬ ነው፣ ረፍቴ ነው። ያ ለሌላው ያሳውቃል፣ ለካ ኢትዮጵያ ውስጥ እንደዚህ ነው እንዲል ማድረግ አለብን። ይሄን መማር አለብን። ኢትዮጵያኖች ሰላማዊ ሰልፍ ወጥተናል። ቅድም አንዱ ዋጋ እንደሌለው ሲል ሰምቻለሁኝ። ምንም ውጤት አላመጣም። ውጤት ያመጣል። ውጤት በአንድ ቀን የሚመጣ አይደለም። የኛ ደግሞ ስራ ማሳወቅ ነው። ወገኖቻችን ይሞታሉ፣ እኛ እንኳን ሞት ነው፣ ወገኖቻችን ይሞታሉ ብለን በአደባባይ መውጣት መቻል አለብን። ይሄንን ነገር ከዚህ በፊት ያደራጁ የነበሩ የስደተኛው ማህበር የተለያዩ ማህበሮች ነበሩ። አሁን ለምን ዝም እንዳሉ ለኢትዮጵያ ድምጽ ሬዲዮ እንቆቅልሽ ሆኖበታል። ይሄን ነገር የሚመለከታቸው ኃይሎች እኛ ለመተባበር ዝግጁ ነን። የኢትዮጵያ ድምጽ ሬዲዮ የሚመለከታቸው ኃይሎች ከልብ እንዲያስቡበት እናሳስባለን። እንግዲህ ለዛሬው ያለን ዝግጅት ይሄን ይመስል ነበር። በሚቀጥለው ሳምንት በተመሳሳይ ፕሮግራም እስከምንገናኝ ድረስ የምንሰናበታችሁ እኔ አህመድ፣
እኔም ዘውዱ፣
እኔ መብራቱ።
ጤና አስጥልኝ። መልካም ሳምንት። እስከ ሳምንት
Yeah.